Kastukan Katama, Jimmy Daniel, YouTube Adams, Radio, Aviano. In Astalin, Admachachin, Yish Yemitadamutut, Bistukan Katama, Yemiganyon, Yetu Adams, Radio, Tabiano. Yetu Adams Radio, Zotur Ut, the Ethiopian Sata Kutatar, Katotuara Sat, Iska, Sedisat, Bathamanas Mandinatin FM Megat, Yemiaskalan Home, Yamaria Program, Ahun, Jamara.
በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን የኢትዮጵያ ድምጽ ሬዲዮ ሳምንት ዞትር በሳምንት እሁድ እሁድ የሚያስተላልፈው የአማርኛ ፕሮግራም አሁን እንግዲህ ጀምሯል። በዛሬ ፕሮግራማችን የፕሮግራማችን 3/4ኛው ክፍል የሚሆነው ጊዜውን የሚወስደው በቀጥታ ከመምህር ታዬ ቦጋለ ጋር በዛሬው ዕለት የምናደርገው ውይይት ነው። ይሄንንም ውይይት ወደ 4 ሰዓት ተኩል ካን ከግማይ ሰዓት በኋላ የምንጀምር ሲሆን በዚህ ውይይት ምክንያት ለዓለም አቋራጥ ስንል ዜናውን መጨረሻ ላይ ለማስተላለፍ ዋና ዋና ዜናዎችን አስበናል። ከመምህር ታዬ ቦጋለ ጋር በኢትዮጵያ ወቅታዊ ሁኔታ በአጠቃላይ ውይይት የምናደርግ ሲሆን እንዲሁም ስለ መጻፋቸው መራራ እውነት ብለው ስለ አውጡት መጻፋቸው ስለሱም አጠራለው ውይይት እናደርጋለን። ለማንኛውም ከሳቸው ጋር የስልክ መስመሩ በደንብ ከሰራለን ከአራት ሰዓት ተኩል ጀምሮ እስከ ፕሮግራማችን ፍጻሜ ድረስ ሰፊ ውይይት እናደርጋለን። በዚህ አጋጣሚ ይሄንን ሬዲዮ ለማዳመጥ የምትሹ ወገኖቻችን በሙሉ በቀጥታ ራዲዮ ሲድቬስት ውስጥ ዌብሳይት ገብታችሁ በቀጥታ መከታተል እንደምትችሉ በዚህ አጋጣሚ እንገልጻለን። radiosidvast.ca ወይንም radiosidvast.ca ብትገቡ እና ላይቭ ፕሮግራሙን መከታተል የምትችሉ መሆናችን እንገልጻለን። በሌላ በኩል ደግሞ ይሄ ፕሮግራም ምናልባት በቀጥታ ሊተላለፍ ይችላል አንዳንድ ጓዶቻችንን በቀጥታ አስተላልፉ በፌስቡክም ይሁን በፓልቶክ ብለናል ከተላለፈም በዛው መከታተል ይችላልላችሁ። አለበለዚያ ግን ፕሮግራማችን እንዳለቀ በሬዲዮ ዌብሳይት ገብታችሁ ይሄንኑ ፕሮግራም መከታተል ትችላላችሁ እንላለን። እስከ 4 ሰዓት ተኩል ባለው ጊዜ ውስጥ እዚሁ ስቱዲዮ ያሉት እኔ አህመድ
ቢኒያም
አለም ዘውዱ
ጥሩ
አጠር ያለ ውይይት እናደርጋለን። ስለ ኢትዮጵያ ወቅታዊ ሁኔታዎች እንወያያለን። ማስተዋወቂያ አለን ከቤተ ክርስቲያንና እንዲሁም በሚቀጥለው ቅዳሜ የስቶክሆልም የሚገኙ የኢትዮ ስዊድን የስፖርት ማህበር ዝግጅት አዘጋጅቷል። ትንሽ የገንዘብ ማሰባሰቢያ ሊጓዙ ነው እንደገባኝ ከሆነ ብሬዲንግ የሚባለው ቦታ ዝግጅት አዘጋጅቷል። እሱንም አጥር ያለ ማስተዋወቂያ ልከውልናል እሱንም እናሰማቸዋለን። እንዳልኩት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም ደግሞ ማስተዋወቂያ መጥቶልናል እሱንም እናሰማቸዋለን። እንግዲህ እስከ ፕሮግራማችን ድረስ ከኛ ጋር እንደምትቆዩ ተስፋ በማድረግና በመተማመን ፕሮግራማችንን እንደተለመደው በዚች ሙዚቃ እንጀምራለን።
ማን ይቋጥረ በጎዳናው
ችን እንግዲህ ፕሮግራማችን ጀምሯል። አሁን እስከ ዋናው የዛሬው ፕሮግራማችን ድረስ አጥር ያሉ ይጦችን እናደርጋለን። በወቅታዊ የኢትዮጵያ ጉዳይ ላይ በተለይም ደግሞ ሁሉም ኢትዮጵያዊ አዳምጠው ብለን እንገምተውና የሚዋይበት ብለን እንገምተው የጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማው የሰሞኑ ንግግራቸው ነው። እሱን በተመለከተ እስቲ ያላችሁን አስተያየት ጣል ጣል አድርጉ። አልማጦችም በዚህ ጊዜ ውስጥ አስተያየት አለን አስተያየት መስጠት እንፈልጋለን ሐሳባችን ማካፈል እንፈልጋለን ምትሉ በስልክ ቁጥራችን 0819100 መደወል ትችላላችሁ። ካንተ ልጀምር።
እሺ።
አጠራርጌ
ምገልጾ ምንድነው ከተለመደው የፓርላማ አቀራረብ ወይም ደግሞ ከተለመደው የጠቅላይ ሚኒስትሮች ንግግር በተለይ የዚህኛው የዶክተር አብይ ጠቅላይ ንግግር ትንሽ ወደ ኃይል ዝም ብሎ ምናያቸው የገስቸሮች ኃይል የፊት እንቅስቃሴ የሰውነት ሁኔታ እንዲሁም የንግግር ኃይለ ቃል የበዛበት ነበር እና አንዳንድ ጥያቄዎች ወይም ደግሞ አንዳንድ ነገሮች ላይ ኃይል ቢያስፈልግም እንደዚህ ህዝቡ ታግሰናል አሁን መንግስት ወደ አክሽን ይግባ ምናም ብሎ የሆነ ደረጃ ላይ ሌት ከሆነ በኋላ ብዙ ነገሮች እንትካሉ በኋላ ደግሞ ወደ ማስተንከቂያ እና አንዳንድ በተለይ አሁን በሲዳማ ዙሪያ በደቡብ ክልል ያነሳውን መልሶ ደግሞ የዛው ወጣቶች አንፈራም ወደ ማለት ደረጃ ይደረሱ በኋላ ይመጣል።
ስለዚህ አንተ የምትለው ትንሽ ባልተለመደ ሁኔታ አክታቸው ለወጥ ብለዋል ነው ማለት ግን ትፈርድባቸው አለ ይሁን ችግር ሲፈጸም በጠቅላይ ሚኒስትርነታቸው ታግሰው እዚህ ደረጃ ላይ ሲደርሱ አይ ትግስታችን አልቋል ማለታቸው ትክክል አይደለም።
የአመራር ጥበብ የሚባል እኔ ከሳቸው የተሻለ አመራር ጥበብ አለ ለማለት ሳይሆን ቢያንስ ምንድነው ነገሮች
እንዴት አድርገው ማቅረብ ነበርባቸው ይሄንን ችግሩ አለ እንዴት አድርገው ነበር ማቅረብ ያለባቸው ይሄ ፊዚካል አፒራንሳቸው ምን ለስለስ ማለት ነበርባቸው ነው የምትለው ወይስ ምንድነው ወይስ የተናገሩት ፍሬ ነገሩ ነው?
አንደኛ ፍሬ ነገሩ ነው በተለይ ወደ ከዚህ በኋላ በቃ መንግስት ትግስቱን ጨር ለረጅም ጊዜ መንግስት ታጋሽ ነው ሲባል ህዝቡም ከአንዳንድ ቦታዎች ላይ ከትግስት ሌቭል ከፍ ሲል ወዲያው ነበር አክሽን መውሰድ የተነበረበት። አሁን ላይ መተው ሲያስፈራሩ ያንን ምላሹ ነው ለመናገር እንፈልገው። ለምሳሌ በደቡብ ዙሪያ ያለው ነገር ጠቅላይ ሚኒስትሩ ሲናገሩ በሁለተኛው ቀን
የዛ ካቢ እጄቶ የሚባለው እኛ ሳባችንን አንቀይርም ልክ ኩልነን አይነት መገዳደር ምክንያቱም ይሄ የመጣው እሳቸው ኃይለቃል ቢናገሩም አሁን ኃይለቃላቸው የሚሰማበት ጊዜ እንዳልሆነ ምክንያቱም እራፍዷል ያንን ነገር ለማድረግ አክሽኑን ለመውሰድ ማለት ነው። ምናልባት እነዚህም ሰዎች አይተው ነው አሁን እጄቶ የሚባለው ስብስብ ነው ወጣቱ ስብስብ ነው ለጠቅላይ ሚኒስተሩ አሁንም 11 ላይ ምላሽ እናገኛለን አይዘር በሰላማዊ ካልሆነም በኃይለ ብለው መመለስ ጀምሩ።
ግን ያኮ ያለ ነው ብዙ ጊዜ ስልጣን ላይ ያለን ኃይል ስልጣን ላይ የለለ ስብስብም ሆነ ምን በተቻለ መጠን እንዲህ አደርጋለሁ ያለ በማስፈራራትም የሚፈልገው ለማግኘት የሚሞክርበት ጊዜ ነው። ካነሳው አይቀን የጀቶ ነው የሚባለው
ጀቶ
ሁኔታን በተመለከተ በተወሰነ ደረጃ የሚያሰጋ ነገር አለ። ራሱ ይሄ ሳይኮሎጂካል ኢምፓክቱ በህዝቡ ላይ ያለው ተጽዕኖ ከበድ ያለ ይመስለኛል። ምክንያቱም ይሆናል ላይሆንም ሆነም ችግር ነው አልሆነምም ችግር ነው ግን ያ የመሆን ያለ መሆኑ ሳይሆን ትልቅ ነው በሳቸው ንግግር ላይ ትንሽ ተቃውሞ ሳይሆን ምን ቅሬታ ያለኝ አያውን ፈርቶ ዳውላውን ላይ ያተኮሩ ይመስለኛል። በተለይ እዛው ቁጭ ብሎ እጅታን ሄዶ በጉልበትም ሆነ በሰላ ምንድን ነው በህግም ሆነ በጉልበት በደማችን እንትን ብለን ያመጣነው ስራ ላይ እናውለዋለን ያለው ጃዋር ቁጭ ብሎ እዛው ሀገሪቷ ውስጥ እሳቸው አማረው የተናገሩት በጣም የገረመኝ ነገር ቢኖር ዳያስፖራውን ነው እንዳለ ዳያስፖራውንም ሲናገሩ እኔ እንደሚገባኝ ከሆነ ጥቂት ለላይክ ሲሉ ትንሽ ገንዘብ ለማግኘት ሲሉ የሆነ ያልሆነውን የሚቀባጣጥሩ አሉ። ግን አብዛኛው ዳያስፖራ አገሩን የሚወድ ህዝቡን የሚወድ አቅም ባይኖረውም የተቻለውን የሚሰራ ነው። ለዚህ ማስረጃው እሳቸው አሜሪካም ሆነ አውሮፓ ሲመጡ ስንቱ ነው እሳቸውን እንኳን ደህና መጡ ለማለት የሮጠ ዳያስፖራ በሙሉ ያንን ረስተው አጠገባቸው ቁጭ ብሎ እሳቸው መንግስት እንደፈለገ የሚሳደበውና ችግር የሚፈጥረው ይያለ ጦር ተነሱ የሚለው ጆዋር ይያለ እሳቸው ግን ቢውቂያኖስ አቋርጠው ጠቅላላ እንዳለ ዲያስፖራው ነው የተሳደበው።
እዚህ
ላይ በጣም ያሳዘነኝ ይሄ ነው
ዲያስፖራ የሚለው አሁን ለምሳሌ በውጭ ሀገር የሚገኘው ዲያስፖራ ወይ አሁን ላይ በፊት የነበረው ለምሳሌ ይሄ መንግስት ራሱ አመጣጡ በብዙ አክቲቪስቶች ግፊት ነው እነማናቸው አክቲቪስቶቹ እነማናቸው እናቃቸዋለን። አሁን ላይ ያሉት አክቲቪስቶች ደግሞ አሁን ያለውን መንግስት ለሚቃወሙ ተቃወሙ ብሎ ስላሰበ ነው አሁን ብሌም ያረጋቸው ዲያስፖራው ሲል እኔ እንዲያውም በውስጥ ለውስጥ ያንድነት ወይም ደግሞ አሁን የተከሰተው ነገር የሚቃወሙ ሰዎችን ያን ደግሞ አልቀበልም ነው አይነት ነገር ነው አስተሳሰቡ።
ዘድ ምን ትላለ የሰሞኑን ንግግር በተመለከተ?
እንግዲህ የሰሞኑን ንግግር በተመለከተ እኔ የግል እይታዬ ነው እኛ ኢትዮጵያን ስንባል አንዳንድ ባህሪያችን ለያዝ ለገናጅ የሚያስቸግር ባህሪ አለን። ይሄ ምንድነው ትግስት በሚኖርበት ታይም ላይ ለምን ትግስት ይኖራል ለምን እርምጃ ለምን እንደው ኮስተር የመሪነት ስሜት ለምን አይታይባቸውም የሚል አስተያየቶች ጭጭቶችን እንሰነዝራለን። ደግሞ ትንሽ ኮስተር የማለት ነገር ሲመጣ ደግሞ ዋይ ለምንድን ነው የሚያስፈራሩን? እኛ የታገልነው እኮ እንዲያስፈራሩን አይደለም እዚህ ቦታ እንዲመጡ ታግለን ይሄን ሁሉ መስዋዕትነት የከፈልነው እንላለን። ጥሩም ስትሆን አደጋለው መጥፎም ስትሆን አደጋለው የቱ ጋ ነው የኛ ሳምለ ፍላጎታችንስ ምንድነው ነው
ትክክል
መሆን ያለበት? እና አሁን በዚህ ረገድ እኛ ያያየን ያለነው አሁን ምንድነው በደፈናው ነገሮችን በጥሞና መመልከት ወይ ማድመጥ አስፈልጊ ነው የሚል እምነት አለኝ። ከጠቅላይ ሚኒስትሩ ንግግሮች ሰዎች እንደየግንዛቤያቸው እንደየአስተሳሰባቸው እንደየስሜታቸው ነው ነገሮችን የሚተረጉሙትና እኔ በራሴ የገመትኩትና የራሴ የታዘብኩት ነገር ምንድነው ይያሉ ያሉትን በፍቅር ነገሮችን እንድናሸንፍ አንድ አመት ሙሉ ጉዞ አድርገዋል ጥረዋል እነት ለመናገር ደጋፊ ወይ የተቋሙ ነገር አለ سنቃወበም سنደግፍም የሆነ በቂ የሆነ ምክንያቶች ሊኖሩን ይገባል። እንደ መንግስት ወደ ስልጣን እርከን በሚመጣበት ሰዓቶች ላይ እንከኖች ይኖራሉ አልጋ ባልጋ አይሆንም የሆነ እንቅፋቶች ይኖራሉ እነዛ እንቅፋቶች በሂደት የሚታረሙበትን እኛም የበኩላችንን ነገር ማድረግ አለብን የሚል እምነት አለን ለሰላሙ። ነገር ግን በዲያስፖራውም አከባቢ አንዳንድ ችግሮች አሉ። የግል ስሜትን ማንጸባረቅ የቡድን ስራዎችን መስራት እኔ የሚለው ነገር እኛ ከሚለው ይልቅ እኔ የሚለው ነገር እኔ ተበዳይ ነኝ እዛ ጋር እኔ ተበዳይ ነኝ እዛ ጋር እኔ ተበዳይ ነኝ የሚሉ ነገሮች ይኖራሉ። ነገር ግን በህዝቡ አንጻር በሚዲያዎች አንጻር እንዲሁም ደግሞ በሶሻል ሚዲያዎች የሚጻፉት አንጻር ገንቢ የሆኑ ነገሮች የሚጽፉ አንድነትን ህብረትን ሰላምን የሚሰብኩ ሰዎች እንዳሉ መጠን በተለያየ ደግሞ ሶሻል ሚዲያዎች ላይ እንደምናየው በዩቲዩብም በፌስቡክም የራሳቸውን ገጽ ከፍተው 24 ሰዓት በሰዓት 2 ሰዓት 3 ሰዓት በቀን እየገቡ አንዳንድ ሰዎችን ለግጭት የሚከሰቅስ እንዲተጎርተናል እንዲሆናናል ይላሉ። ግን አንድ ነገር ማሰብ ያለብን እዚህ ጋራ እኛ ሼር ስናረግ እኛ ላይክ ስናረግ እኛ ስናይላቸው እነዛ ሰዎች ቢዝነሳቸውን ነው የሚሰሩት።
ትክክል። እሱ ብቻ ይሄን ለማለት ነው እኔማ እነዚህ በተለይ ህዝብ ለህዝብ እንዲጋጭ የሆነ ያልሆነውን በሬ ወለደ የሚያወጡ ሰዎች መኖራቸውን መካድ አይቻልም። ግን እነዚህ በጣም ጥቂት ናቸው። ያ እነዚህ ደግሞ ዳያስፖራውን በሙሉ አይወክሉም ነው እኔ እንትን በዚህ ላይ ደግሞ የሳቸው ትንሽ ቆጣ ብሎ መናገራቸው ለኔ ምንም እንትን የለውም ችግር የለውም መሆንም ያለበት ነው እንደ ሁኔታው ነው። ለዚህ ነው ቅድም ተኮኝ ሰው ይሄ ሁሉ ችግር ሲደርስባቸው እንደዚህ አይነት አክት ቢያደርጉ ይፈረድባቸዋል ያልኩት። የኔ ችግር እሱ አይደለም። እንደውም በጊዜው አንዳንድ እርምጃዎችን መንግስታዊ እርምጃዎችን መውሰድ እንዳለባቸው አምናለሁ። ግን የኔ ችግር የወሰዱት የመረጡት አካሄድ ትክክል አይደለም።
ለምሳሌ እዚህ ጋር አንድ ነገር ሳልጨርስ አመድ በማልገባና እዚህ ጋር አሁን ቀደም ካነሳቸው ነገሮች የምስማማባቸው ነገሮች አሉ። ለምሳሌ ጆዋር ማህመድ አዲስ አበባ ውስጥ እንደ ልቡ እየተንቀሳቀሰ የፈለገውን እየተናገረ ለፈለገው ሚዲያ ያለ ጥንቃቄ ያለ ኢቲክስ ብዙ መረጃ ብዙ ሐሳቦችን እየገለጸ
አንቀጥላለ ምንድነው እሱ ያደርገው ህዝብ ለህዝብ ማጋጨት ዋናውን ስራ ያድርጎ ያዘው እሱ ነው።
አዎ
እሱ ነው ያንን ስራ እየሰራ ያለው። ግን እሱን የሚናገረው የለም። እሳቸው እሱ ቢያስገድልም ቢያጋድልም ምን ቢልም ተነሱ ቢልም ዝም ነው የሚሉት።
ደብል ስታንዳርድ ነው
ያለው። ተሻግረው ግን ጥቂት እንትኖች የሚያደርጉትን ትተው ጠቅላላ ዳያስፖራውን መዝረፉ ጥሩ አይደለም። አንደኛ ሶፋ ላይ የተኙ የተንደላቀቀ መኪና እየነዱ ምን ያስተውሰኛል በወያኔ ግዜ ሃምበርገርህን እዚህ የላጥክ ይያሉ ይሰድቡን ነበር። ያንን ነው ዘሆል እንትን እንደገና አመጡት። እንዲህ ከመድረክ በቦታው ያለውን ሁለተኛ ችግር የሚፈጥረውን ፊት ለፊት እንትን ቢሉ ለኔም ያን ግዜ ተስፋ ይሰጠኛል። እኚህ ሰውዬ ህግን እንትንም ነው የሚከተሉት በትክክል ነው የሚሰሩት አድላው አይደሉም ማለት ቀጥል።
አሁን እዚህ ጋር እንደውም አሁን ላሉት አሁን ለተጠቀሱት የዲያስፖራ የተለያዩ ቪዲዮ ስራዎች ማለትም በፌስቡክ በዩቲዩብ የሚሰሩ አንዳንድ ስሜት ቀስቃሽ ነገሮች ለግጭትም ሰዎችን የሚያነሳሱ ነገሮች የሚሰሩ በርካታ ሰዎች አሉ። ከጀርመን ከእንግሊዝ ከአሜሪካ ከካናዳ የሚሰሩ ሰዎች አሉ። በዩቲዩብም ገጻቸው ላይ ብዙ ቪው ያላቸው በቀደመው ስራተም ማለትም አሁን ያው አብሮ ያ ስራት የከተለ ቢሆንም እንደዚህ ሳይመነምንም እየሰሩ ነው እየመነመንም እየሰሩ ነው። ምክንያታቸው ምንድነው? ከዚህ በፊት ስትታዘብ ከዚህ በፊት ያለው የወያኔ መንግስት ለመጣል የሚደረጉ ነገሮችን እንትን ይላል። ብዙ ሰዎችም ወያኔ ላይ ቅሬታ ስለነበራቸው ሰዎች የነሱን ሰብስክራይብ ላይክ በማድረግ ይከታተላሉ። አሁን ደግሞ ኢሚዲየትሊ ይሄ ለውጥ ዶክተር አብይ ከስልጣን ወደ ስልጣን ከመጡባት ቀን ጀምሮ ደግሞ ኢሚዲየትሊ ደግሞ ዶክተር አብይን አንድ የሥራ ዘርፍ አንድ የሥራቸውን እንኳን መስራት ሳይጀምሩ ገና እንኳን ትችት እየሰነዘሩ ሞራውንም እየባሰባቸው የመጣ ነገር አለ። እና አሁን እዚህ ጋር
በማክል ግባና እነዚህ ብቻ ሳይሆኑ ልክሳቸው ስልጣን ከመጡ በኋላ ይጀምሩ ብቻ ሳይሆኑ በአሁኑ ጊዜ ተቃውሞ ወይ ደግሞ ትክክላ ተቃውሞ እንኳን አለለም እንደኔ አይነቱን ብትወስደኝ ለመጀመሪያ ጊዜ በህይወቴ ጠቅላይ ሚኒስትር ያገኘው ብያልኩ ነው በአደባባይ። ግን እሳቸው አሁን የሚሰሯቸው የሚናገሯቸው ነገሮች ለኔ ትክክል መስሎ ስላልታዩኝ ይሄ ትክክል አይደለም ብዬ ማለቴ ትናንት የደገፍኳቸውን ሰው ሙሉ ለሙሉ ጣልኳቸው ወይም ደግሞ ከትናንት ገና እንደመጡ ጀምሮ ያደረኩት አይደለም። በሚሰሩትና በሚናገሩት ነው። ሌላው አንድ ነገር ደግሞ ምንድነው ማንኛውም ኃይል የፈለገ ይሁን የፈለገ አቋም ይኑረው ፋሽስታው የሚሆን ያንን በጉልበት አይደለም ተስከለክለው ህዝቡ ያንን አዳምጦ እንዲፈርድ ራሱ እዚህ ሀገር ይ ካላደረክ በስተቀር አንተ ይሄኛው ጥሩ ሐሳብ አይደለም ይሄኛው ጥሩ ነው ይያልክ የምትወስን ከሆነና ጥሩ የመሰለህን እየፈቀድ መጥፎ የመሰለህን የምትከለክል ከሆነ ምንድነው የሚሆነው? ሰብጀክቲቭ ነው።
ሰብጀክቲቭ
ባንተ ውሳኔ ነው የሚተላለፈው እንጂ ህዝቡ ይስማውና ህዝቡ ይፍረድ። የህዝብ የበላይነት እኮ ምንለው ይሄንን ነው። የዲሞክራሲ አልቲሜት ጎሉ ህዝብ ብራሱ አይቶ አዳምጦ በዚህም ያለውን ፈርዶ ኖ ይሄ ነው የሚመስለኝ ሲል ነው።
አው ይሄ ግልጽ ነው። አሁን ይያልኩ ያለውት በዚህ ሂደት ላይ ቀስቃሽ
ደብል ስታንዳርድ ለምሳሌ አንድ ነገር አንድ ግለሰብ ሲያደርገው አስከሰው ማስጠይቆ የተወሰኑ ሰዎች ሲያደርጉት ያ ነገር በጣም አስጠያቂ ነገር ሲሆን ይያየክ ለምሳሌ ባንኮች ሲዘረፉ ምንም ችግር
የለም ለማጣለ ነው ወረሱ ለማጣለ ነው። አሁን ምን መሰለ ስተቶች አሉ። ስተቶች አልጋ ባልጋ አይደሉም። ሁሉም ነገር ስተቶች በሚገባሉ እንዶም በኢትዮጵያ ታሪክ ታይቶ በማይታወቅ ስተት አለ። አሁን እንዶም ወደ 20 ሚደርሱ ባንኮች እስከ መዘረፍ የደረሰበት ሂደት አለ። ወይ ለነገረ ነው። አሁን ይሄ አካሄድ ምንድነው ያኔ በገና በእንጭጩ ነጅዋር መሐመድ የሚያካሄዱት ታስተውሳላችሁ በኢትዮጵያ የኮንዶሚኒየም ቤት ጣ ዙሪያ ላይ ወጥቶ አደባባይ በቪዲዮ የተቀዱ ነገሮችም አሉ። መመሪያ ሲሰጥ እንገላለን ምን እንላለን ሲል ያንን ያክል ዛቻ ሲፈጽም የነበረ ሰው በነጻነት ባጃቢ ኢትዮጵያ ውስጥ እየተንቀሳቀሰ ነው ያለው። ለዛው ማህል ከተማ መዲና አዲስ አበባ ውስጥ በሌላ ጎን ደግሞ በኢትዮጵያ ዙሪያ ማለትም አዲስ አበባዎች አዲስ አበባና የመላው ኢትዮጵያ ዋና ከተማ ናት ብለው እነስክንድር ነጋ ባላደራ ቦርዶች ሲንቀሳቀሱ የነበሩት ነገር አለ። ያለምንም ጸብ ያለምንም ኃይል ያለምንም ዛቻ ኢቲክስን በተከተለ መንገድ ማለት ነው። እነሱ ላይ የሚመጣውን ጫናዎች ያያየን ነው። በበርካታ የባላደራ ቦርድ አባላቶች ታስረዋል ከእስክንድር በቀር። ይሄንን ያያየን ነው። ይሄ አካሄድ ልክ አይደለም እየተደረገ ያለው አካሄድ ማለት ነው። እነዚህን አካሄዶች ግን ከጅምሩ መቅጨት ቢጀምራው ለምሳሌ ጆሃር ማህመድ በሚወስደው ጉዳይ ለህግ ቢቀርብ ይያዝ ሌሎቹም አሁን እንደዚህ አይነት ፓወር ያላቸውን ነገሮች አሁን በዲያስፖራው በኩልም ታየ የተባለውን ይሄ የአመጽ ቀስቃሽ ሆኖ ንግግሮችን በዩቲዩብ በፌስቡክ ማሰራጨቶች ያመነምኗል የሚል እምነት አለኝ። እነሱ ላይ እርምጃ ቢወሰድ
እሱ ለህግ ሳይሆን አሁን ለስልጣን እየቀረበ ነው ማለት አንታውን ጆሃር ማህመድ እኛ ወይም ደግሞ ብዙዎቻችን የሚደግፉት አሉ። እኔ ፐርሰናሊ ቃወማለሁ በገል ማለት ነው። የትኛውም ግዜ ላይ የሚያቻችል ነገር ሲናገር ሰምቻለሁ። ሁሉ ግዜ ኮንፍሊክቶችን መፍጠር እንዲያውም አንዳንዴ ማበጀት ቀድሞ ለምሳሌ አሁን በሲዳማ በኩል ያለውንም እንደዚህ ወደ ወጉራጌም ወይ በየትም በኩል በተለይ በሱ ሚዲያ ለምሳሌ ኦኤምኤን በሚባለው የቅማንት ልዩ ምናምን የተባሉ አዳዲስ ግሩፖችን ያመጣ እንዲያውቀና መስጠት የተለያዩ አዳዲስ የቅሬታ ዕቅና ሰጪ አይነት ሰው ሆኖ ነው ማገኘው። ግን መንግስት እሱን እየተቀመ ያለው እንዴት ነው እንደምለስ
ጥሩ ነው። አሁን በጠቅላላ ያነሳችሁት እኔ አዎ ሰዓታችን እየሄደ ነው ኢንተርቪው ሰዓት ወደዛ እየሄደ ነው። ግን እኔ ሐሳብ መሰጠው እንድነው እናንተ ካነሳችሁት በተጨማሪ ከጠቅላይ ሚኒስትሩ በጠቅላይ የስድስት ወር ሪፖርት ማየው ምንድነው ቀደም ብሎ ወንሳቸው በተደጋጋሚ እናገሩት የነበረው ለምሳሌ በሰባዊ መብትና በእስረኞች ዙሪያ አጣርተና ስራለን ከዚህ ወዲያ ነበር ማለት በተደጋጋሚ ሲናገር የነበረው ተለይ ወደ ስልጣን ከመጡ በኋላ። አሁን የባለፉት ጊዜያቶች እንኳን ያለፉት 6 ወር ምናምን እንደተው አሁን ከሰሞኑ ከባህር ዳር ክስተት በኋላ እጅግ በርካቶች ሳቸውም ከ900 በላይ ሰዎች በቁጥጥር ስር ውለዋል። ነገር ግን በአማራ ክልል በአጠቃላይ በኢትዮጵያ ከዚህ ጉዳይ ጋር ግንኙነት አላቸው የተባሉ እጅግ በርካታ በሺ የሚቆጠሩ ሰዎች በማስነ የታሰሩት ፍርድ ቤት አልቀረቡም እንኳን ተጣርቶ ሊታሰር እንዲሁ ነው የታሰሩት። እና እንደነዚህ አይነት ነገሮች ሄደው በፊት የተናገሯቸው ነገሮች እንዲጥሱ ያደረገ ነው። ይሄም ወዴት ያመራል የሚለው ነገር የሚታይ ነው የሚሆነው። ግን አጠቃላይ ይሄ ነገር አሁን የዘፈቀደ ስር ምክንያት ተገኝቶ የዘፈቀደ ስር በሰፋት እየተካሄደ ነው የሚል አመለካከት አለኝ። ከዛ በተረፈ ደግሞ እንደሚታወቀው በወያኔ ጊዜ ብዙዎቹ ማንኛውም ሰው ትንሽ ነገር ሰራ ምንም ሰራ ወደ እስር ቤት ሲገባ በጸረ ሽብር ህግ ይከሰሳል። አሁን ደግሞ እንዳየነው ዜባልደራስ አመራሮች የታሰሩትን ሌሎቹንም አሁን ከዚህ ከባርዳሩ ጋር ግንኙነት ያላቸውን ፖሊስ በጸረ ሽብር ለመክሰስ ጉዳዮችን ፋይሎችን አጠናቆ እየተበቀ ነውና ትናንትና የነበረው ነገር ዛሬም ልክ ነገሮች ትንሽ ቆንጠጥ ማለት ሲጀምሩ ወደዛው የተመለሰበት ሁኔታ እና ያለው ይሄ አደገኛ አካሄድ ነው። በተረፈ
እንዳውም ይመስለኛል ይከፈግልኝና ያንን ህግ እናሻሽለዋለን የሚል ነው መጀመሪያ እንዳውም እንት የጸረ ሽብር ህጉን ሁሉ እንደምሻሻል ምናምን
እርግጥ ውይይቶች ተደርገውበታል በማሻሻያ ዙሪያ። ግን ስቲል የክሱ ሁኔታ በጸረ ሽብር ህግ በሚለው መክሰስ በራሱ ተገቢ አይደለም። የተለያዩ ኢትዮጵያ ህጎች ያሉ ምንድነው በሽብር ህግ መክሰስና ያ ብቻ ሳይሆን በእስር ቤት አያያዝ ራሱ ከዚህ ወዲያ ምንም አይነት ነገር አይፈጠርም የተባለው ስቲል ሰዎች በጨለማ ቤት በሁሉ ነገር እየገቡበት እየታሰረ ያለበት ሁኔታ ነው ያለው እና እነዚህ ነገሮች መፍትሄ የሚያገኙበትን ሁኔታ ወደፊት ቢበጅ ጥሩ ነው እንላለን አሁን መስመር ላይ አይ ቲንክ ኢትዮጵያ እንግዳ ይቀደም ያላቸው እንግዳ ሳይኖሩ የሚቀርዋል መሰለኝም Hello?
Hello?
Okay. እንግዲህ አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ዛሬ ፕሮግራማችን ለየት ያለ ይዘት ነው ያለው በአብዛኛው እንዳልኩት 3/4ኛውን ጊዜ ለአንድ ትልቅ እንግዳ ፕሮግራማችንን ሰጥተናል አሁን እሳቸው መስመር ላይ ይገኛሉ ወይንም እሱ መስመር ላይ ይገኛል ይቅርታ እሱ ካላልክ የሚል ማስመራሪያና ማስጠንቀቂያ ነገር ስለነገረኝ ነው አንተም ለው አድማጮች እንድታውቁልኝ ነው አንተ ይያልክ እንወያይ ነው ያለኝ በዚህ ምክንያት አንተ ላለው እጅግ በጣም አመሰግናለሁ መምህር ታዬ ቦጋለ በዛሬው የእሁድ የሰንበት ጊዜህን ከኛ ጋር ለማሳለፍ ፈቃደኛ በመሆንህ ሰፋ ያለ ጊዜ ላንተ ለመስጠት ወስነናል ይሄ ከሬዲዮ ፕሮግራማችን የመጀመሪያ ጊዜ መሆኑ ነው እስቲ ውይይታችንን ለመጀመሪያ ህል ስለ ትውልድ ቦታና አስተዳደግህ ብሎም ወደ ታሪክ ዓለም እንዴት እንደገባህ ብትገልጽልን
በጣም አመሰግናለሁ በቅድሚያ ይህን አይነት ፕሮግራም ስለሰጣችሁኝ እኔ ስሜ ታዬ ቦጋለ አረጋ በከንፈስ ኢልመደሶዳ በሚል ነው የምጽፈው ከአዲስ አበባ በስተደቡብ 600 ኪሎ ሜትር ርቀት ላይ በነጌሌ ቦርና ከተማ ውስጥ ነው የተወለድኩት በቅድሞ አጠራር ሲዳሞ ጠቅላይ ግዛት በአሁኑ አጠራር ደግሞ ኦሮሚያ ክልል ከሚባለው ቦታ ላይ ነው እንግዲህ ከአንደኛ እስከ ስድስተኛ ክፍል ያለውን ትምህርት እኔ ማዝ የተማርኩት በአቴ ካሊክ ትምህርት ቤት በአሁኑ ሰዓት ገዳ በሚባለውና እንዲሁም ከሰባተኛ ክፍል እስከ 12ኛ ክፍል በነጌሌ ከፍተኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ውስጥ ትምህርቴን ተከታትያለሁ ከዛም በመቀጠል በ1978 ዓ.ም ከአዋሳ መምህራን ማሰልጠኛ ኮሌጅ በመምህርነት እየተመረኩ ሲሆን ከ1983 እስከ 1988 በኮተቤ መምህራን ትምህርት ኮሌጅ በታሪክ ትምህርት ዘርፍ ከዛም ከ1992 እስከ 1996 ከአዲስ አበባ ዩኒቨርሲቲ በታሪክ ትምህርት ዘርፍና እንደገና ደግሞ ከ1998 እስከ 2000 ዓመት ምህረት በአዲስ አበባ ዩኒቨርሲቲ በታሪክ ትምህርት ዘርፍ ተከታትያለሁ ከዚህ ውጪ ከመጀመሪያ ደረጃ እስከ ዩኒቨርሲቲ ድረስ በመምህርነትም በሁሉም ደረጃ ደግሞ በዳይሬክተርነት ያገለገልኩ ነኝ መሆነው እንግዲህ ወደ ታሪክ ትምህርት የተሳብኩበት የመጀመሪያው ምክንያት በከፍተኛ ሁለተኛ ደረጃ ትምህርት ቤት ያለው የአጠቃላይ የናቹራል ሳይንስ ወይም ደግሞ የተፈጥሮ ሳይንስ ተማሪ ነበርኩ ይሁንና አዋሳ መምህራን ማሰልጠኛ ተቋም ውስጥ በሚገባበት ጊዜ አዋሳ መምህራን ማሰልጠኛ ተቋም ውስጥ ያስተምረን የነበረው አባይ ባይሳ የተባለው የታሪክ መምህር የማስተማር ስልቱና ጥበቡ በአጠቃላይ ታሪክን የሚተነትንበት አግባብና አውድ እንዲሁም ሁኔታ ወደ ታሪክ ትምህርት እንዳዘነብል አድርጎኛል አንዱ ምክንያት ይሄ ነው ሁለተኛው ምክንያት ያደግኩት በቀድሞ ጊዜ ጡረታ የወጡ በአፄ ኃይለ ሥላሴ ጊዜ የጡረታ ሰፈር የሚባል ውስጥ ነው ያደግኩት ከዛም ውጪ 4ኛ ክፍለ ጦርና 12ኛ ክፍለ ጦር በነጌሌ ቦርና ከተማ ውስጥ ስለነበር ከዛም አልፎ ያደግኩት በገዳ ስርዓት ውስጥ በኦሮሞ የቦርና ገዳ ስርዓት ውስጥ እንደመሆኑ የኢትዮጵያ ገዳ ስርዓት ብዬ ብጠራው የበለጠ ለኔ ገላጭ ይመስለኛል እነዚህ ተደማምረው ወደ ታሪክ ትምህርት እንዳዘነብል ያደረጉኝ ይመስለኛል ምክንያቶቹ በጣም ብዙ ናቸው አንደኛ ማንበብ አለ ሁለተኛ የኢትዮጵያ ታሪክ ትምህርት ላይ ያለ ፍላጎት በወቅቱ ታሪክ በጣም ተወዳጅ ትምህርት ዘርፍ ስለነበርና ኢትዮጵያም እጅግ በጣም ታላቅና ገናና ሀገር ከመሆኑ አንፃር የብዙ ድምሮች ውጤት ይሆናል እንዲህ ነው ብሎ በአንድ መልኩ ማስቀመጥ ቢከብድም በተለያዩ ቦታዎች ካስቀመጥኩት ውይይት ወደ እናንተ ሰፋ ላድርገውና በርካታ ምክንያቶች አሉት
በጣም አመሰግናለሁ መምህር ታዬ እንግዲህ ስለ ራስ ከገለጽክልን በኋላ እቺ በቅንፍ ያልካት ግን በደንብ አልሰማሁትም በቅንፍ ስምን ታዬ ቦጋለ ካልክ በኋላ በቅንፍ ያልከዋል እሷን ብትደግምልኝና ምንድነው ምን ማለት ነው
በቅንፍ ውስጥ ያልኩት ኢልመ ደስ ኦዳ ነው። ኢልመ ደስ ኦዳ ማለት በኦሮምኛ ቋንቋ የደስ ኦዳ ልጅ ማለት ነው። አካቶቻችን ስንጽፍ በህይወታችን ውስጥ አባታችን ስም ብቻ ነው የምናስገባው። እኔ ግን ለ32 ዓመታት ሳስተምር በእያንዳንዱ የምጽፋቸው ማስታወሻዎች ላይ ለተማሪዎች አባቶቼ በሚሰጣቸው ኖቶች ወይም ማስታወሻዎች ላይ የእናቴን ስም አብሬ ያስገባለሁ። ምክንያቱም በህይወቴ ውስጥ እናቴ ያላት ትልቅ ስፍራ ስላለ ከተለምዷዊ የአጽባብ ስልቶችን የሚሄደው መጽሐፌ ላይም በተመሳሳይ መራራውነት በኢትዮጵያ ታሪክ ብዬ ሰሜን ከጻፍኩ ወዲህ ኢልመ ደስ ኦዳ ወይም የደስ ኦዳ ልጅ በሚል አስቀምጫለሁ እና ይህን ለመግለጽ የታሰበ ነው።
ኦኬ። መምህርታዬ፣ ምንም እንኳን በግል ህይወትህ ላይ አደጋ ለማድረስና ጠልፈው ለመያዝ ለመውሰድ እስከሚቻልስ ሙከራ ቢያደርጉብህምና በቤተሰቦች በወንድምህ በምን ሙከራ ቢደረግ አንተን ኮንቪንስ ለማድረግና አንዳንድ የምትሰራቸውን እንትን የሚቃወሙ ሰዎች ቢኖሩም በሀገሬ ላይ አልደራደርም፣ አልፎ ተርፎ አያድርሰው እንጂ በቤተሰቦቼ ላይ እንኳን ቢመጣ አልደራደርም ስትል ተደምጣል። ይሄ ሁሉ የሀገር መውደድ ከየት መጣ? ምንድነው እንደዚህ አይነት ጠንካራ የሆነ እስከ ቤተሰብን ሁሉ ሰዋለው እስከ ማለት ድረስ ያደረሰ የሀገር መውደድ ከየት መጣ ነው?
እንግዲህ የመጀመሪያውና ትልቁ ምክንያት እንደምታውቁት ኢትዮጵያ በአንድ ጀንበር የተገነባች ሀገር አይደለችም። እጅግ በጣም በርካታ መራራ መስዋዕትነቶች ተከፍለውባታል። ለምሳሌ እኔ የተወለድኩበትን ከተማ እንደምሳሌ ባነሳልህ፣ በጣሊያን ወረራ ጊዜ ራስ ደስታ ዳምጠው በቀጥታ 80,000 ጦር ይዘው ነበር እኔ ከተወለድኩባት መጊሌ ከተማ ወደ ገና ሌዶራያ የተጓዙት። በዚህ ወቅት ወደ 40,000 ሰው የሚሆን በወባ በሽታ ብቻ አልቋል። ጦርነቱ ከመጀመሩ በፊት በባርነት ቀንበር እንዳንያዝ ራሳችን ቀና አድርገን እንድንሄድ ኩሩ የአፍሪካ ብቸኛ ጥቁር ህዝቦች እንድንሆንና ለዓለም ተምሳሌት እንድንሆን በዘመናት ውስጥ ወላጆቻችን የከፈሉት መስዋዕትነት አለ። ከዛ ውጪ እኔ በተመቻቸው ሁኔታ ውስጥ ተምሬያለሁ ማለት እችላለሁ በአንጻራዊ መልኩ። በላይ ዘለቀ ግን ሳይማር አምስት ዓመት ሙሉ በአባይ በረሃ ውስጥ በልጁ ሳይደራደር ሴት ልጁን ይዘውበት አስረውት ጣሊያኖች ይቅርታ ማን ነው እጅ እንዲሸጥና እንደነ ራስ ኃይሉ ተክለ ሃይማኖት የጎጃሙ እንደነ ራስ ኃይለ ስላሴ ጉግሳ የትግራዩ አብሯቸው እንዲሰራ እና ከፍተኛ ቦታ እንዲሰጠው ቢጠየቅም በምንም ተአምር እኔ ሀገሬን ለአንድ ልጅ ስል አሳልፌ አልሰጥም ብሎ በልጁ አልተደራደረም። የመጀመሪያው ነገር ይሄ ነው። ሁለተኛው አባቶቻችን ዳዋቸው ጤዛ ልሰው ድንጋይ ተንተርሰው ከአንድ ማዕድ ጽዋ ውሃ ተቋርተው ትሪ ቆሎ ተጎራርተው አጥንታቸው በየአቅጣጫው ተከስክሶ ደማቸውን አፍሰው ውላጅ ፍናጅ ቅናጅ አምለጥ አሰለጥ ማንቤቴ ደረባ ቤቴ ዱር ቤቴ ሸማት ምንዝላት እንዝላት እንዝላት ቅማንት ቅምቅማያት ቅድማያት አያት አባት ልጅ እያሉ ከሽበት ወደ ኩተት ሲወርድ ሲወራረድ ሲያልፍ ሲተላለፍ የመጣ የሃይማኖት አንድነት የማህበረሰብ ውህደት ያላት እጅግ በጣም ታላቅ ሀገር ናት እና በርካታ ነገሮችን አስባለሁ። ነገረ ሱዱቲ፣ እነ በቀለ ወያ፣ አሙራ ውብነ፣ ሸዋረ ግርግርሌ፣ ሸዋነሽ አበራ ብዙ ሰዎች ለዚች ሀገር መስዋዕትነት ከፍለዋል። እርግጥ እንደ መነሻውን እንደተነሳው ብዙ አይነት ጥቃቶች ለማድረግ በእኔ ላይ የተሞከሩ ሙከራዎች አሉ። በስራ ቦታ ላይ የተሸለምኩ አስቸገርኳቸው እንጂ ለማስተናገል የተደረጉ ጥረቶች አሉ። ለማሰር የተደረጉ ሙከራዎች አሉ። በመኪና ለማስፈን የተደረገው ሙከራ በፈጣሪና በሰዎች ርብርብ ተርፍ ያለው። ከዛ ውጪ ቤተሰቦቼንም የቅርብ ጓደኞቼንም እየላኩ ከፖለቲካ ውስጥም እንዲወጣ ከመጀመሪያው ጊዜ ጀምሮ ጥረት ይደረግ ነበር። ይህን የታሪክ መጽሐፍን ስጽፍ በመከራ ውስጥ ነው ጽሑፉን የጻፍኩት። ግን ትልቁ ጉዳይ እኛ ኢትዮጵያውያን በርካታ መስዋዕትነት ተከፍሎልናል። ይህች ሀገር በአፍሪካ ውስጥ የመጀመሪያዋ የነጻነት ሀገር እንድትሆን በዓለም ላይ ከአራቱ የዲፕሎማሲያዊ መናኸሪያዎች መካከል አንዷ እንድትሆን ወላጆቻችን የከፈሉትን አጠቃላይ ሁኔታ ሳይ እኔ ብዙ መስዋዕትነት ተከፍሎልኛል። የብዙ ኢትዮጵያውያን መስዋዕትነት ድምር ውጤት ነው። ስለዚህ ኢትዮጵያዊነት ከነፍስና ከስጋዬ ጋር የተሸመነ ነው። ስለ ኢትዮጵያ ሳስብ በየመድረኩ ላይ ስናገር እንባዬ ሳላውቀው ነው የሚወርደው። ምክንያቱም የታላቅ ሀገር የጀግኖች ልጅ ነኝ እና ያደግኩበት ቦታ ደግሞ ስትሄድ ቦረና ኢትዮጵያዊነት ከነፍስና ከስጋው ጋር ልክ በእኔ መልኩ የተሸመነ ነው። የቦረና ኦሮሞ አካባቢ የሚታየው በጣም ደስ የሚል ነገር አለ። ሰላምታው አለ፣ ፍቅሩ አለ። ኑ ወረነጌ፣ እኛ የሰላም አምባሳደሮች ነን ይልሃል። ሲመርቅ ራሱ በቦበን ነገ በቡፈኒ ገልቹም ነገ ፎራጎሴ ነገ አይልና ጎስ ሞነስ ጎፊግና ነገ ካለ በኋላ ኢዞሊን ይቀልቺ ልጆች ወለዱልን ለመጉዳሊን ውልቺ ትልቅ ሰዎች ይኖርልን ኤላ ጉንብርቂ እያለ ምንድነው መዳን ውርቂ ሲሲ ምንጭ ተለቅለቅ ኩሬ ይሙላ እያለ የሰላም ሰዎች ነን ነው የሚለው ሲቀያየቁል ሰላምታ ነውና በእነዚህ ውስጥ ማደጌ ያሳደጉኝ የቤተክርስቲያን ትምህርት በወሰድ በአጋጣሚ ከቤተሰቦች ተለይቼ ዲቁና ትምህርትን ለመማር እድል አግኝቻለሁ። እዛ ላይ ያሉት ሰዎች የእውቀትን ብርሃን የፈነጠቁልኝ በርካታ መምህራን አሉ፣ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ መጥተውና የእነዚህን ድምር ውጤት ሳስበው እኔ ምን አደረግኩ? መስዋዕትነት ብከፍል ከዛ በላይ ማድረግ ቢቻል ለኢትዮጵያ ባደረግኩ። ግን የመጨረሻ መጥፎ ነገር ቢመጣ መክፈል የሚችለው ነገር መስዋዕትነት ነውና ትምክህቴ የሀገሬ ፍቅር ነው። ትምክህቴ የህዝቤ መውደድ ነው። ለመስዋዕትነት ጭምር የደገምኩበት ምክንያት ደግሞ እኔ ከግማሽ ክፍለ ዘመን አሁን 52ኛ ዓመቴ ነው በመጽሐፍ ምረቃ ቀን ያክብር ያለውና እንኳን እኔ ቀርቶ ስንትና ስንት ወጣቶች ለዚህ ሀገር ዋጋ ከፍለዋል። በርካታ ወጣቶች በኢህአፓ በተለያዩ አይነት ሁኔታ መስዋዕትነት ከፍለዋል። ክፉ መስዋዕትነት የከፈሉት መኖራቸውም ሳይረሳ፣ እኔ ግን በጎ መስዋዕትነት ለከፈሉት እነ ቢኒያም በለጠ የመቄዶንያ መስራች በጣም ብዙ ላነሳቸው የምችላቸው ሰዎች አሉ። እነ ወይዘሮ አበበች ጎበና በኢትዮጵያ በምርምር ስራ የሰሩ ሰዎች አሉ። እና በአንድ ዘርፍ መስዋዕትነት አስፈላጊ ባይሆንም ግድ ሆኖ ከመጣ ግን በደስታ የምቀበለው ነው። እና ይሄ ይመስለኛል
መምህር ታዬ በተመስጦ ነበር ማዳመጥና ማስበው ጥያቄ ሁሉ ሊጠፋብኝ ደርሶ ነበር። ቅድም ስትናገር የሚቻል ከሆነ ነው ሙከራ ተደርጎ ባልኛም ብዙ ሰምተናል። ማን ነው አንተን ለማጥቃት የሚታገለው የነበረው? የታወቀ ኃይል አለ ወይስ ድርጅት ወይስ ሰው? ምን ማን ነው? መንግስት? ምን?
እንግዲህ እኔ በቀጥታ ድርጅቱን ሊፈጽሙ የሚችሉትና የሚፈጽሙት በዋነኛነት የመጀመሪያዎቹ የወያኔ አባላት ናቸው።
ኦኬ።
የዚህ ትልቁ ምክንያት ደግሞ ከኦሮሞ ማህበረሰብ መጥቶ ከአማራው እና በአጠቃላይ ከኢትዮጵያ ህዝብ ጋር ከአማራው ጋር በተለይ የሚደረግ እና አማራው ላይ የሚደረገው መገፋት፣ መገለል፣ መበደል በገዛ ሀገሩ በከፈለው መስዋዕትነት ላይ መጎዳት እኔ ያስተማሩኝን አስተማሪዎች የቤተክርስቲያን ትምህርት ያስተማሩችኝን መምህራን ሀገሬን በማሰብ ኢትዮጵያን ለማፍረስ ሁለት ሶስተኛ የሆነው የአማራና የኦሮሞ ህዝብ መካከል ከፍተኛ ቅራኔ የመፍጠር ሂደት ይካሄድ ነበርና ይህንን በየአደባባይ ተዋለም ነበር። ለምሳሌ የኢትዮጵያ ታሪክ የመቶ ዓመት ታሪክ ነው ብለው ያስተምራሉ በመምህራን ስልጠና ላይ። እኔ ያለሁበት ቦታ ላይ ጠንካራ ሰው ነው እንዲያወያይ የሚመደበው። ያም ሆኖ ግን ማሸነፍ አይችልም። የኢትዮጵያ ታሪክ የመቶ ዓመት ነው ካልከኝ አጼ ዮሐንስ በግሪጎሪያን ዘመን ቀመር ከ1872 እስከ1889 ያሉ ናቸው። ለምን ከሳቸው አትጀምሩም? 17,000 ጎጃሜ አጥፍተዋል። ወሎ አካባቢ በጣም በርካታ ነገር አድርሰዋል። ከዛ አልፎ ደግሞ ኦሮሞም ቅቤ እየቀባ አልተስፋፋም። አፋር፣ ሀረሪ፣ አርጎባና ሶማሊ በግራኝ አህመድ ስር ሆነው የትግራይና የአማራን ሰው አጥፍተዋል። እንዲህ ያልኩኝ እነሱ የሚያቀርቡትን የአቅም ግንባታ የሚሉትን የአቅም ማምከኛ ሰነድ ስለማበላሽባቸው ኢትዮጵያን ከፋፍሎ ህዝቡን ከፋፍሎ ለመግዛት ህዝብ አይደለም የትግራይ ህዝብ አይደለም ግን ጥቂት የወያኔ ተጠቃሚዎችና ጀሌዎቻቸው ያደርጉ የነበረውን ነገር በጣም በማገኘው መንገድ በማህበራዊ ሚዲያ በማገኛቸው መድረኮች ውይይቶች ሲኖሩ ከሰፈርፈው ለሊተው አይጋብዙኝም እና በዋነኛነት የማጥፋት ፍላጎት መጀመሪያ ላይ ያለው ከእነዚህ አካላት ነው። ጥያቄን ማያስነሳም ጥርጣሬ የሚለውም ይዘው የመጡትም ጥቁር መስታወት የማያሳይ መኪና ነበር። አንድ ጊዜ በተለይ በጣም በአደገኛ ሁኔታ ነው እንትን ያልኩት እና እኔም እስከ መጨረሻው ራሴን እየጠበቅኩ የምታገላቸው ኢትዮጵያን የሚያፈርሱ ኃይሎች የተለያዩ ቢኖሩም በወቅቱ ግን ለ27 ዓመታት ኢትዮጵያን በአደገኛ ሁኔታ ይዘው ያስቸግሩ የነበሩት የወያኔ አባላት ስለሆኑ ጥፋቱም ጥቃቱም በቀጥታ ከእነዚህ ኃይሎች የሚመነጭ መሆኑ ላይ ጥርጣሬ ቅንጣት ጥርጣሬ የለኝም። በግልም የሚያነጋግሩ የነበሩ መጥተውም የሚያስፈራሩኝ ሰዎች ያው በአነጋገራቸው ቅላጤ እነማን እንደሆኑ ታውቃቸዋለህ፣ አታርፍም ወይ፣ ቤተሰብህን ማሳደግ አትፈልግም ወይ፣ አንድ ቦታ እንደ ውሻ ልትወርቅ ትችላለህ የሚል ነገር ነበር እና እንደውም ፈጣሪ ባይጠብቀኝ ኖሮ ጣፈንታይ ከዚህም የተለየ ነበረ የሚሆነው። በሌላ በኩል የሚቀርባቸው ጓደኞች ነበሩኝ ከነሱ መካከል እና እንደውም አንዳንዴ ማስበው ጥቃት ቢደረግ ምናልባት ከኔ ቤተሰቦች ደግሞ የአጸፋ ምላሽ ሊሰጥ ይችላል ከማህበረሰቡ ጭምር የሚል አይነት ነገር ስላነሳው ያ ነገር ይመስለኛል። እኔ እንደውም አንዳንዴ በሌላ በኩል የስነ ልቡና ተጽዕኖ ያሳደረባቸው ምክንያቱም እኛ አካባቢ አንድ ሰው ከተነካበች ለዛ ምላሽ ይሰጣል ነው ብሎ ለሚያስበው የወያኔ አባላትና እሱንም የመፍራት ካልሆነ በስተቀር የመጉዳት ፍላጎቱ እንደነበረ አውቃለሁ። ተሰሚነት አለኝ። አሁን ቦረና አካባቢ ለምሳሌ መቶኛ አመቱ ሲከበር ብዙ ባለስልጣናት ነበሩ፣ በርካታ ሰዎች ነበሩ። እኔ ከአዲስ አበባ ነው የሄድኩት ነገሌ ቦረና፣ ግን የመክፈቻ ንግግር ያደረኩት እኔ ነኝ። እና እዛ አካባቢ ማህበረሰቡ ጉጂውም ሶማሌውም አርሲውም እዛ ከተማ ውስጥ ያለውም ሰው በሙሉ ያለው አመለካከት የተለየ ነው፣ የተለየ ልጃችን ነው የሚል አይነት ስሜት ስላለ ያም ይመስለኛል እንግዲህ የመክፈቻ ንግግር በርካታ ታላላቅ ሰዎች፣ ፕሮፌሰሮች፣ ዶክተሮች፣ የጦር አባላት፣ ከንቲባዎች፣ የዞን አስተዳዳሪዎች እያሉ እኔ እንዳደርግ ያደርገው እና እነዚህ ባይደመሩ እንዲህ አይነት ነገሮችን የማወቅ ሁኔታ ባይኖር መኖሬንም ራሱ የሚጠራጠር ነው የሚመስለኝ።
እንግዲህ እንደምትለው ከሆነ አንተ የኦሮሞው፣ የአማራው፣ የአርጎባው፣ የሶማሌው፣ የምኑ ሰው ነህ? የዛ ሁሉ ፍጡር ነህ፣ ኢትዮጵያዊ ነህ ማለት ነው። ያ ኢትዮጵያዊነት ሁሉም እንዲወድህና እንዲጠብቅህ አድርጎታል። እና አንተ ላይ አደጋ ቢደርስ ኖሮ ያ ሁሉ ህዝብ ተቆጥቶ ምላሽ ይሰጥ ነበር። ይሄ ኬሚስትሪ ላይ የሚሉት for each and every action there is equal and opposite reaction የሚሉት አይነት ነገር ነው። ያንን ፈርተውም ሊሆን ይችላል። በጣም ጥሩ። ለዚህ በመብቃትህ ለኛም እንዲህ አይነት ስለ ሀገራችን ኢንተርቪው ልትሰጠን ማስተማር ልትችል እድል ሰጥቷል። እኛም እድል አግኝተናል። በነገራችን ላይ አሁን ስታወራ ስትናገር ስታስረዳ ታሪክን እያጣቀስክ ኢትዮጵያ ውስጥ የአማራ የበላይነት አሁንም ነካርገው አልፋል የለም ኖሮ ማያውቅም ስትል ተደምጣል። አሁንም ነካርገዋል። ታሪክ የሚያረጋግጠው አንተ እንደምትለው ከሆነ ታዲያ ለምንድን ነው አማራ ጫቋኝ ነው፣ አማራ ገዢ መደብ ነው እየተባለ ሲተረከ ይኖረው? አልፎ ተርፎ የውጭው ዓለም ሰዎች ሁሉ አማራ ገዢ ነበር እያሉ ይላሉ። እንደውም ሰሞኑን ሰምተህ እንደው አላቅም ባህር ዳር ውስጥ በተደረገው የወንድማማቾች መገዳደል ሄርማን ኮን ከዚህ በፊት ኤርትራ ከኢትዮጵያን ስትወጣ ለወያኔ መርቆ የሰጠው ሰው ሰሞኑን በሰጠው ለቢቢሲ በሰጠው ኢንተርቪው ላይ ይሄንን ድርጊት የፈጸሙት አማራዎች ተመልሰው ስልጣኑን ለመያዝ በሚያደርጉት ሙከራ ነው እስከ ማለት ደርሷል። ገና ነገሩ ሳይጣራ ሁሉ ማለት የፈለኩት ምንድነው ታዲያ ታሪክ የሚለው አንተ እንደምትለው ከሆነ ይሄ የአማራ ገዥነት የአማራ ጨቋኝነት ከየት መጣ?
እንግዲህ መጀመሪያ ትርክስ የተጀመረው መቼ ነው የሚለውን ነገር ማየት ያለብን ይመስለኛል። የአማራ ገዢ መደብ፣ የአማራ ጨቋኝነት፣ የአማራ የበላይነት የሚለው ስሜት የተፈጠረው ከ1960ዎቹ ወደዚህ ባለው ጊዜ ነው። ከዛ በፊት ባለው ጊዜ ይሄ ትርክስ አልነበረም። እንግዲህ ይሄ የጨቋኝነት ፍላጎትና ስሜት በአጠቃላይ የወጣው በተለይም በአውሮፓ ውስጥ ያሉ ኃይሎች አሉ፣ በዓለም አቀፍ ደረጃ ያሉ ኃይሎች አሉ፣ እንደገና ደግሞ ኢትዮጵያን ማፍረስ የሚፈልጉ ዓለም አቀፍ የትስስር መረብ መኖሩ እህል አላምጦ በሟት ብቻ የሚደረስበት እንጂ ሰፊ ፍልስፍና የሚጠይቅ አይደለም። እነዚህን የአማራ ስር ገዢ መደብ ትርክት ያመጡት ማን ናቸው ብለን ደግሞ በሀገር ውስጥ ስንወስድ በአንድ በኩል ኦነግ ነው። ኦነግ መጀመሪያ የተነሳበት ትልቁ ዓላማ ኦሮሚያን መገንጠል ነው። ኦሮሚያን ከሌላ ህዝብ ለመገንጠል ሲፈልግ ደግሞ ህዝብና ህዝብን መለያየት አለበት። ምክንያቱም ህዝቡ በጣም ተሳስሯል። ህዝቡ እርስ በርሱ የተገመደ ነው። ይህን ህዝብ ለመለየት የመጀመሪያው ትልቁ ነገር አንድ የጦስ ዶሮ ማዘጋጀት ነበረባቸው እና ይሄ የጦስ ዶሮ የአማራው ገዢ መደብ የሚባለው ነበር። በተመሳሳይ ሁኔታ ወያኔን የመሰረቱት ሻቢያ የሻቢያ አባላት ናቸው ይታወቃል። ሙሴና ጃማይካ ናቸው። አስራት አብርሃም የተባለ ራሱ የትግራይ ልጅ የሆነ ጸሐፊ የትሮይ ፈረስና የባለፈረሱ ተልእኮ በሚለው መጽሐፉ ላይ ከሀገር በስተጀርባ ብሎ ይጀል
ሃሎ አድማጮቻችን ተቋርጧል መሰለን። ይሄንን ውይይት እንቀጥላለን፣ እንደገና ደውለን እንቀጥላለን። ከይቅርታ ጋር ታገሱን። ሙዚቃ አርክና
ስልት የማይፈተው መልስ የማይመልሰው የሌለው ማርከሻ ስሙ ቢሆንብኝ የቃላት የክኘት የከንፈር ማሞሻ የዜማ የዜማ ያሰቤ መነሻ መድረሻ መነሻ መድረሻ መነሻ
የተቀመጠው መምርታዬ መስመር ላይ ካለ ስለ ኦነግና ስለ በተለይ ደግሞ ስለ ቲፒኤልኤፍ ወያኔ አመሰራረት እነማን እንደመሰረቱት ስታስረዳ ነበር እና ደግሞ የትሮያን ፈረስ የተባለው መጻፋቸው ላይ የጻፉትን እንደጀመርክ ነው የተቋረጠው ከሰማኝ ከዛ ቀጥል የኔ ጌታ
በጣም ጥሩ እንግዲያው የትሮይ ፈረስ እና የባለ ፈረስ ተልኮ መነሻው ላይ ከሀገር በስተ ጀርባ ከሚለው የ አስራት አብርሃም ተልም እንደገለጹ ድራፍ የትግራይ ነው እና እሱ ለጻፈው ላይ ሻቢያ ከመሰረተው በሌሎች ኃይሎች ነው ወጥቶ
ስለ ትሮያን ፈረስ እንዳልኩት ነይ ቀጥል እሱን ሃሎ
ሃሎ
ቀጥል አቶ ታዬ ይሄ ስልክ ሃሎ ኦኮድ
በጣም ጥሩ እንግዲያው የትሮይ ፈረስ እና የባለ ፈረስ ተልኮ መነሻው ላይ ከሀገር በስተ ጀርባ ከሚለው የ አስራት አብርሃም ተልም እንደገለጹ ድራፍ የትግራይ ሰው ነውና እሱ ለጻፈው ላይ ሻቢያ ከመሰረተው በሌሎች ኃይሎች ነው ወጥቶ ይሳ
ቀጥል አይ ቲንክ እንደገና መደወል ይኖርብናል ያሁኑ መስመር ትክክል አልመሰለኝምና እንደገና ኤኮ እየጠበክ ነው ማለት እንትናገረው ቀጥል እስቲ እንየው ቀጥል ኖ ፈር ድሬኒንግ አለ አቶ ታዬ ይሰማል በደንብ ይሰማል ቀጥል
ጥሩ እንግዲህ ኢትዮጵያን ለማፍረስ የፈለገው ኃይል ካልሆነ በስተቀር አንደኛ የኢትዮጵያ መሪዎች እንመልከታቸው ታሪክ ሩቅ ወደ ቅርብ የሚነገር ቢሆንም እስቲ ከቅርብ ወደ ሩቅ ልሂድና ላመልከት ስልጣን ላይ የነበሩ ማን ነበሩ የአማራ ገዢ መደብ ተብሎ በጣም በሚጮህበት ዘመን ኦነግና ወያኔ በጣም ሁኔታዎችን በሚያቀነቅኑበትና በሚያጠዙበት ወቅት በራሱ ኢትዮጵያን ይመሩ የነበሩት ማን ናቸው ብለን ብናስብ መንግስቱ ኃይለ ማርያም ወልዴ አያና የተባሉ የኦሮሞ ተወላጅ ናቸው። ምክትል ፕሬዚዳንቱ ደበላ ዴንሳ ናቸው። ከዚህ አልፎ አማን ሚካኤል አንዶም የተገደሉት አሉ። ተፈሪ በንቴ የተገደሉት አሉ። ፍስሐ ደስታ የትግራይ ሰው ናቸው። አማን ሚካኤል አንዶም የኤርትራ ሰው ናቸው እና በዚህ ወቅት ላይ ይከተለው የነበረው ርዕዮተ ዓለም ደርግ ሁላችንም እንደምናውቀው የብሔራዊ ዲሞክራሲያዊ አብዮት የሚልና ወደ ሶሻሊዝም የሚያሸጋግር ፍልስፍና ነው። ይህ ፍልስፍና ደግሞ ብሔረሰብን ማዕከል ያደረገ አይደለም። ስለዚህ ነገሮቹ የጦዙ የመጡበት ጊዜ ብሔረሰብ ብለን ልናስብ የማንችልበት ጊዜ መሆኑ አንዱ የብሔረሰብ ጭቆና የሚለውን ውሸት ያደርገዋል። ሁለተኛው የአማራ ገዢ መደብ ከተባለ አማራው ምንድን ነበረ በኢትዮጵያ ታሪክ ውስጥ የተጠቀመው የሚለውንም ማየት የሚያስፈልግ ይመስለኛል። እንደ ደቡብ አፍሪካ ብንሄድ ነጮች ከፊት ተቀምጠው ወይም ደግሞ ነጮች እየተማሩ ጥቁሮች ፈጽሞ የማይማሩበት እድል ነበር። አሜሪካ ውስጥ ሄደን ታሪካቸውን ብንመለከት እስከ 1960ዎቹ ነጭና ጥቁር አንድ ክፍል ውስጥ የማይማሩበት ሁኔታ ነበረ። ስለዚህ የአንድ ብሔር ወይም የአንድ ከለር የበላይነት የአንድ ቀለም የበላይነት የሚንጸባረቅበት ነበር። ኢትዮጵያ ውስጥ ስንመለከት ግን የአማራ ገዢ መደብ ብለው የሚጀምሩባቸውን የትርክቱ መነሻ ራሱ አጼ ምኒልክን ብንመለከት አጼ ምኒልክ በእናታቸው ኦሮሞ ናቸው። አጼ ምኒልክ የወለዱት ከኦሮሞ ነው። አጼ ምኒልክ የልጅ ልጃቸው የሆነችውን ሸዋረቢያን ለልጅ እያሱ ሲድሩ ልጅ እያሱ የወሎ ኦሮሞ የልጅ ሚካኤል ወይም ደግሞ ራስ ሚካኤል ምላቸው የእሳቸው የኢማም መሐመድ አሊ ልጅ ነው። አጼ ምኒልክ የጦር ሚኒስትራቸው ፊታውራሪ ሀብተ ጊዮርጊስ ዲነግዴ ናቸው። የመስፋፋት ሚኒስትራቸው ወይም ደግሞ የመስፋፋት ክራውን ይሰሩ የነበሩት ጎበና ዳጬ ናቸው፣ ሸዋዎች ናቸው። አጼ ምኒልክ ራሱ መጀመሪያ ላይ ወቅተው የጀመሩት ሊሙ ላይ እና አምባቦ ላይ በ1882 አካባቢ 80ዎቹ መጀመሪያ ላይ ጎጃምን ነው። በአጼ ምኒልክ ዘመቻ ወቅት ጎጃም፣ ጎንደርና ወሎ አልነበሩም፣ በአጼ ዮሐንስ ስር ስለነበሩ ማለት ነው። አጼ ምኒልክ ከፍተኛውን እንቅስቃሴ ኢትዮጵያን የማዋሃድ እንቅስቃሴ ያደረጉት ገና የሸዋ ንጉሥ እያሉ ነው። ስለዚህ የአማራው ገዢ መደብ የሚለው ትርክት በራሱ ስንመለከት ምኒልክ ምን አይነት ስነ ልቡና ነበራቸው የሚለው እናያለን። ሌላው ሆን ተብሎ ከማህበረሰብ ጋር ለማቀራረብ ካልሆነ ጀርመን ውስጥ ሆሄንዘለርን የሚባል ስርወ መንግስት አለ። ኦስትሪያ ሃንገሪ ብንሄድ ሀብስበርግ የሚባል ስርወ መንግስት አለ። ራሽያ ሮማኖቭ የሚባል ስርወ መንግስት አለ። ኢትዮጵያ ውስጥ መተን ደግሞ ወላይታ ላይ ብንመለከት መጀመሪያ ወላይታ ማላ የሚባል ስርወ መንግስት ነበር። በ15ኛው ክፍለ ዘመን ከትግራይ የተነሳ ምንጩን ከዛ አደረገ ትግሬ ስርወ መንግስት ገልብጦ ስልጣን ይዞ እስከ ጦና ድረስ መምጣቱን ታሪክ ያስረዳናል። ይህም ብንሄድ የመዋ ስርወ መንግስት አለ። ሸዋ ላይ የማክብማይት ስርወ መንግስት አለ። የወላዝማ ስርወ መንግስት አለ። ስለዚህ የሰለሞናዊ ስርወ መንግስት ኢትዮጵያ ውስጥ ነበር ከ1270 እስከ 1974። በዚህ ስርወ መንግስት ውስጥ ኦሮሞዎች 80 ዓመት የጎንደር ቤተ መንግስት ውስጥ የኦሮሞ መነሻ ያላቸው ሰዎች ቆይተዋል። አጼ ዮሐንስ ከ1872 እስከ 89 ትግራይ ነበሩ። በአጠቃላይ አማራው በኢትዮጵያ ታሪክ ውስጥ በየትኛውም ስርዓት ውስጥ ይበልጥ የተገለለ ይበልጥ የተገፋ አካባቢው ከሚፈለገው በላይ የተራቆተ እንግዲህ አንዳንዶች የቅኝ ገዢ ግዛት ትርክት የሚያመጣሉ። ቅኝ ገዢዎች አፍሪካን በመመዝበር ሀገራቸውን ከፈረንሳይ ብንጀምር እንዴት እንዳሳደጉ ይታወቃል። አማራው ግን በሄደበት ቦታ ላይ እንደ ማንኛውም ሰው ነው ያዝናለው አማራው ትግራዩ ኦሮሞው እያልኩ ሳወራ፣ ምክንያቱም መልካችን በዘመናት ውስጥ ተቀይዷል። እኛ የምንናገረውን ቋንቋ አይደለንም። ያ ቢሆን ኖሮ የተለየ ገና መልክ፣ የናይጄሪያ መልክ፣ የአልጄሪያ መልክ ይኖረን ነበር። እና እየተሰማችሁ ነው?
እየሰማን ነው። ቀጥል።
እና የአማራው ገዢ መደብ ትርክት መነሻውን ነው እኔ በጣም ማሳየት የምፈልገው። መነሻው ኢትዮጵያን መበተን ነው። መነሻው ኢትዮጵያን ማፍረስ ነው። ኢትዮጵያን ለማፍረስ ደግሞ ሶስተኛ የሚሆነው ህዝብ ኦሮሞና አማራ ነው። በሁለቱ መካከል ጥላቻ መፍጠር ስለሚያስፈልግ የአማራው ገዢ መደብ ተባረ እንጂ ዘመነ መሳፍንትንም ብናይ ከ1769 እስከ 1855 በአውሮፓውያን ቀመር ከዛ በኋላም ያሉትን አጼ ቴዎድሮስ ሲነሱ እኔ አማራ ብለው አያውቁም። እኔ የኢትዮጵያ ባል የኢየሩሳሌም ኛ ብለው ነው የሚሄዱ። አጼ ምኒልክን ቀደም ተናግር ያለው አጼ ዮሐንስ መሀል ሲመጡ ኢትዮጵያ ነው የሚሉት። እና አሁን የተፈጠሩት ፖለቲከኞች አጠቃላይ ዓለም አቀፋዊ ደባ በሚገባ ያግዛቸውና ይረዳቸው ስለነበር የአማራው ገዢ መደብ የሚለውን የፈጠራ ልቦለድ ለመፍጠር ችለዋል። ካልሆነ በተጨባጭ አማራው ሊሰርቅ ውስጥ ገዢ መደብ ሆኖ ያገኘው ምንድን ነው? አማራው ነበር ወይ ይገዛ ነበር ወይስ አንድ ስርወ መንግስት ከአንድ ቤተሰብ የወጣ ስርወ መንግስት ነው? ልክ እንግሊዝ ሀገር ውስጥ አሁን የአንድ ስርወ መንግስት አለ። በተለያዩ ሀገሮችም ስንሄድ አንድ ስርወ መንግስት አለ። በህገ መንግስታዊ ሞናርኪ ወይም የዘውድ አገዛዝ ነው ብሪታንያ ሄድ ኦፍ ስቴት አድርገው የሚንቀሳቀሱት። ስለዚህ እንደዛ የወጣ አንድ ቤተሰብ መሆኑ እየታወቀ ያ ቤተሰብ ደግሞ በጣም ከቀረበም ወደ አማራው ቀርቧል ብለን ብናስብ የትኛውም አይነት በደል ቢኖር እንኳ የሚያርፍበት እሱ ነው። ነገር ግን እነዚህ መሪዎች በአንድ በኩል ከአፍሪካ በየዘመኑ ከነበሩ መሪዎች ጋር ለማወዳደር በሚያስቸግር መልኩ የገዘፉ ናቸው። አጼ ቴዎድሮስ ከ24 ያላነሱ ኢትዮጵያውያን በመጽሐፍ ላይ የማናውቃቸው ፍጻሜዎች ሰርተዋል። አጤ ምኒልክ ያለማጋነን ከመቶ የሚበልጡ አዳዲስ ነገሮችን ወደዚህ ቦታ ላይ አምጥተዋል። እሱ አጤ ምኒልክ ላይ ስለሆነ የሚነሳው አጤ ምኒልክ ላይ ባጠነጥን ለጅማ አባጅ ፋብሪካፍት ለደብይ ነበር። ለምሳሌ አሁን አጤ ምኒልክ ኦሮሞን ይጣላሉ፣ ኦሮሞን በጠያስ ካል ተጠቅመው ተናግረውታል ይባላል። ይሄ ከድንቁርና የሚመነጭ ሆን ተብሎ ህዝቡን ለማታለል የሚሄድ ነው እንጂ ደብይ ሊጣፉት ለጅማ አባጅ ፋር ነው። ማየት ይቻላል በጳውሎስ ምንኛ አጤ ምኒልክ ባሉት መጣፍና በኩረ ጽሁፉም ይገኛል። ምንድን ነው የሚለው? ይድረስ ከልጄ ከጅማ አባጅ ፋር ይህን የጃንጀሮን ሰው ጋላውን በእጄ ገባ ብለህ ጩቦ አታርግበት የሚባሉት በወቅቱ ግፍ ይሰራባቸው ነበር። የኦሮሞ ባሪያ ነጋዴዎች ወደ ተለያዩ ቦታዎች ይሸጧቸው ነበረ። ጅማ አባጅ ፋር ራሳቸው ብዙ ባሪያዎች ነበሯቸው። ሰዎች ባሪያ መሸጥ አዋጭ ስለነበር ሚስቶቻቸውና ልጆቻቸውን ሁሉ ይሸጡ ነበር። እና የምኒልክን ሁለት ደብዳቤዎች ብንመለከታቸው አጼ ምኒልክ የጻፏቸው ደብዳቤዎች የባሪያ ነገር አትሽጥ አትለውጥ፣ ሰው ፈጣሪ አልቆ ሲያስገዛው ሌሎችን ሰዎች ባሪያ ነው እያለ መሟገት የለበትም። ከአሁን በኋላ ቤተሰብህንና ልጅህን ጭምር ትሽጣለህ ሲባል ስለሰማ እርምጃ ወስድብሃለሁ የሚሉ መጽሐፉን ይዤ ቢሆን እያነበብኩ ብናገር እንዴት በአማርኛና ደስ ባላይ ነበር። ግን መጽሐፌ ላይ በደንብ አስቀምጨዋለሁ፣ በሚገባ ጠቅሸዋለሁ። እና አጠቃላይ የአማራው ገዢ መደብ የሚባለው በአፍሪካ ከነበሩ አጠቃላይ ገዢዎች ጋር ሲነጻጸር የተሻለ ዲሞክራሲያዊ የተሻለ አዲስ ነገር ያመጣ መሆኑን ጭምር አብሮ ከዚህ ጋር መነሳት አለበት። እና በአጭሩ ወደ ኋላም ብንሄድ ወደፊትም ብንሄድ የአማራ ገዢ መደብ ብሎ ሞ አንበሳ ዘእምነገደ ይሁዳ አሸናፊው አንበሳ ከይሁዳ ነገድ ወጣ ነው የሚለው። ራሱ ሲጠሩ ራሳቸውን የይሁዳ ነገድ ብለው ነው የሚጠሩት። ንጉሥ በኢትዮጵያ ካሉ በኋላ የፖለቲካ ጋብቻ በኢትዮጵያ ውስጥ የተለመደ ነው። አጼ ልብነ ድንግል ወደ ኋላ ተመልሰን ከ1508 እስከ 1540 አካባቢ ያሉትን አጼ ልብነ ድንግልን ብናይ ሚስታቸው የሀዲያው ገራድ ልጅ ናት፣ እሌኒ ማለት ነው። አጼ ዘርዓ ያዕቆብ ከ1434 እስከ 1468 እቺ ከ1434 እስከ 1468 የነበሩት የአጼ ዘርዓ ያዕቆብ ባለቤት የሀዲያው ገራድ ልጅ ናት። እሷ በእስክንድር በናውድና በልብነ ድንግል ጊዜ አልፋ የመጣች ወደ ፖርቱጋል ደብዳቤ የጻፈች እጅግ ትከበር የነበረች ናት። እና ሌላው እኮ ለምሳሌ አሁን እኛ ጋር ቦረና ኦሮሞ ወዩ ከሚባለው ኦሮሞ ጋር አይጋባም፣ በጠያስ ቃል ስለሚጠራው ማንጆ የሚባሉት ተፋ አካባቢ ያሉ ሰዎች ከውሻ ተወለዱ ስለሚሄዱ ትምህርት ቤት ከሌሎች ጋር እንኳን የመማር እድል አልነበራቸውም። እነዚህ ነገስታት ግን አሁን ይንቋቸዋል ተብሎ በውሸት የተፈጠሩትን ሰዎች አፍቅረው ከማንም በልጦ እንግዲህ አካል የሚባለው ሚስት ናት። ስለዚህ አካል ያደረጉት ሚስት ያደረጉት ገመናቸው ለምሳሌ አጼ ምኒልክ ኦሮሞን ነው፣ ልጃቸውን ኦሮሞ ነው፣ እሳቸው ራሳቸው የተወለዱት በእናታቸው በኩል ከኦሮሞ ነው፣ የጦር ሚኒስትራቸው አድርገው አጠገባቸው ያስቀመጡት ከኦሮሞ ነው። ትክክለኛ የሆነ የታሪክ ውይይት ቢኖርና አደባባይ ላይ መጽሐፍ ተገልጸው ብራና ተፈቶ ውይይቶች የሚደረጉበት ቦታ ቢኖር ኖሮ የአማራ ገዢ መደብ የሚባለው ነገር አለመኖሩንና ግለሰቦች ወይም ደግሞ አንድ ስርወ መንግስት ኖሮ ኃይል ያለው አቅም ያለው ከካህናት ጋር በመገናኘት ካህናት የዘራጋቸውን ወደ ላይ በማያያዝ ቅድም ሁላችሁ ፍናድ ብዬ ያመጣሁት አለ በማያያዝ የሚሄዱበት ሁኔታ ካልሆነ በስተቀር የአማራው ገዢ መደብ የሚባል የለም። እኔ የአማራ ክልልን ለማየት እድሉን አግኝቻለሁ። በደኑሩ 10 ቀን የሚሆን አይቻለሁ። እና እንደዚህ አይነት ድህነት፣ እንደዚህ አይነት ትምህርት ቤቶች ለዘመናትም አጼ ምኒልክ የነበሩበትን ቤት ራሱ ማየት ይቻላል። እና አንዳንዴ ለመግለጽ ራሱ ይሄ ስልክ ሲሆን ፊት ለፊት ያልሆነ ውይይት ስለሆነ ያስቸግራል እንጂ እንዴት ይህንን ነገር ማብራራት በተቻለ ነበር። እና አሁንም እያብራራን ነው። ለኢትዮጵያ ሕዝብ በተለያዩ መድረኮች ላይ እየወጣው ስልጠናዎችም እየሰጠው በርካታ መምህራን በርካታ ትምህርት ቤቶች ስቴጄ አሁን በምነግርህ ፎን እያስተላለፍኩ ነው። የሚቃወሙኝን ሰዎች ቢሆኑ በምክንያት እዛው ጋር ስለማሸንፍ እንደውም ዝምታ እየሸበባቸው ነው የሚወጡት። ምክንያቱም በጠየቁ ቁጥር የተሻሉ ማብራሪያዎችን የተሻሉ መረጃዎችን የሚሰጡበት እድል እየተፈጠረ ስለሆነ እና አሁን በተለይ በዚህ አንድ አመት ውስጥ በጣም ሰፋፊ መድረኮች ላይ በስፋት ዩቲዩቦች ላይ ኤፍኤም ቻናሎች ላይ እዚህ ኢትዮጵያ ውስጥ ብቻ የሚሰሙ እንዲሁም በቴሌቪዥን ፕሮግራሞች ላይ እየቀረብኩ ነው። በቋሚነትም የሚቀርብበትን ሁኔታ አሁን ጨርሻለሁ። ከ2 ሳምንት በኋላ በቋሚነት በየሳምንቱ የምቀርብበትና ይሄን የምተነተንበት ድል ይኖራል በያስባለሁ።
በጣም አመሰግናለሁ መምህር ታዬ። 40 ደቂቃ ያህል አለችኝ። እንግዲህ ከዚህ በኋላም ብዙ ጥያቄዎች አሉ፣ ብዙ አስተያየቶች አሉ። ግን የምጠይቃቸውን ጥያቄዎች አጠር ያደረክ እንስቲ እንውረድባቸው። አሁን ስትናገር ስለ ኦነግ አንስተህ ነበረ። በ60ዎቹ ነው ይሄ የአማራውን እንደ ጠላት አርጎ እንደ ገዢ አርጎ መታየት የጀመረው ለጥቅም ሲባል ወዘተ የራስን ፍላጎት ለማሟላት ብለህ ነበርና፣ ኦነግን በተመለከተ የመሰረቱት በሁለተኛው ዓለም ጦርነት ተሸንፈው ወደ ኢትዮጵያ የመጡ ናዚስቶች ናቸው ስትል ተደምጣል። ይሄን አጠር አድርገህ ብታስረዳና ግልጽ ብታረግልን።
እንግዲህ በጣም ባጭሩን ለመግለጽ በትክክልም በሁለተኛው ዓለም ጦርነት ውስጥ የናዚ አባላት በአይሁዶች ላይ ፈጸሙት ግፍ አለ። 6 ሚሊዮን ህዝብ ጨርሷል። ከራስ ወደ 20 ሚሊዮን ህዝብ በዚህ ሞቷል። በአለማችን ላይ ሰፊ ውድመት አድርሷል። ከዛ በኋላ የናዚ ወንጀለኞች መደበቂያ ጥግ አልነበራቸውም፣ በየቦታው ያዙ ነበር። ስለዚህ በቀጥታ ፓስፖርቶችን በማመቻቸት ሁኔታዎችን እንትን በማለት የደች የፈረንሳይ የተለያዩ ሀገሮች ዜጎች መጥተው ሌሎች ሀገሮች ካሉ ቅኝ ገዢዎች ስለነበሩ በመላው አፍሪካ ይያዛሉ። ስለዚህ ብቸኛ ሴፍ የነበረችው ገነት ይቅርታ ሴፍ ለሚለው ቃል ገነት የነበረችው ሀገር ኢትዮጵያ ሆና ተገኘች። ኢትዮጵያ መጡ። ከዛ በኋላ በቀጥታ ደን ድንቅ ያለ ቦታና ቶሎ አክሰሲብል ያልሆነ አይደረስበትም ብለው ያሰቡት ወለጋ አካባቢ ነበርና ወለጋ ላይ ሄደው በሚስዮናዊ እንቅስቃሴ ማድረግ ጀመሩ። አሁን ስታየው የኦነግ ዋና መሰረትና አሁንም ድረስ ሰፊ ተቀባይነት ያለው ወለጋ ውስጥ እንደሆነ ታያለ። ለምን ብለህ ካሰብክ በአጼ ምኒልክ ጊዜ ወለጋ ተዋግቶ አያውቅም። ጆቴ ቱሉም ሆነ ኩምሳ ሞረዳ ለአጼ ምኒልክ እጅ በሰላም መስጠታቸው ብቻ ሳይሆን ወደ አርሲ ወደ ሀረር በተደረጉ ዘመቻዎች ዋነኛ ተዋናዮች ወለጋዎች ነበሩ። አርሲ አካባቢ ቢሆን የተወሰነ የሚገባህ ነገር ይኖራል እና ወለጋ ውስጥ እነዚህ ከገቡ በኋላ ብሩህ አእምሮ ያላቸውን የወለጋ ልጆች በመቅረብ እና በሚስዮናዊ እንቅስቃሴ ሁለት ነገር ነው ያደርጉት። አንዱ የኦሮሞ ማህበረሰብ ከወለጋ የመጣ ነው የሚለውን ነገር ብዙዎቹ አምነው እንዲቀበሉ አደረጓቸው። ሁለተኛ ጸረ አይሁድ እንቅስቃሴ አንቲሴሚቲዝም የሚባለውን በሚገባ በእነሱ ውስጥ ተክለው አሁን የአይሁድ መምህራን የጻፏቸውን ጽሁፎች ሁሉ የወለጋ የታሪክ ሰዎች ብዙ ጊዜ አይቀበሏቸውም። ስለዚህ በአጠቃላይ በትክክል እዛ ጋር ያሉ ሁኔታውን ይከታተሉ የነበሩ አባቶች ውይይት ባደረግንባቸው ወቅት በደንብ ይህንን ነገር አስረድተው ነው አስረግጠው የገለጹልኝ። በእርግጥም የሚጽፏቸው ጽሁፎች የሚፈጥሯቸው የፈጠራ ስራዎች አጠቃላይ ስፖንሰሮችና ይሄ አሳ የሚባለው ራሱ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ግንባር ነበርና 1871 በርሊን ውስጥ ነበረ የተመሰረተው። ተዋጊዎቹ ፍልስጤም አካባቢ ነበረ እንትን የሚሉት እና ብዙ ጊዜ ከተለያዩ የአውሮፓ ሀገሮች ያሉ ሰዎች በርሊን ውስጥ 1871 ላይ ኢህአግ የኢትዮጵያ ህዝቦች አብዮታዊ ግንባር የሚባል ራሱ ግንባር የሚለው እና አርነታዊ ነው እንደው የሚለው አርነታዊ ግንባር፣ እነዚህን ስሞች ስታያቸው ሻቢያና ወያኔን የመሰረታቸው አንድ አካል ነው። ምንጫቸው ከአንድ አካባቢ ነው። ወደ አረብ ይሄድና ወደ ግብጽ ይመጣና በተለያዩ አይነት ስሮች ውስጥ ይመጣል እና ይሄ በጣም ሰፊ ነው። በመጽሐፌ ላይ ነካነካ ለማድረግ ሞክሬያለሁ እና ባጭሩ ኦነግ የተመሰረተበት በዚህ በናዚ አባላት ነው። ብዙ ጊዜ የሚሰራቸውንም ድርጊቶች ስትመለከት በኢትዮጵያ ህዝብ ስነ ልቡና ውስጥ ያልተለመዱ አይነት መኪና ውስጥ ሰዎችን አድርጎ ማቃጠል፣ ልክ አይሁዶች ይፈጽሙት የነበሩትን ግፍ ነው እና አሁንም በየቦታው ሰዎችን መግደል፣ ዘረፋ ማካሄድ፣ ህጻናት ላይ የሚደረጉ በደሎችና አሰቃቂ ነገሮች ስትመለከታቸው ለኦሮሞ ህዝብ ይታገላል ይበል እንጂ ስነ ልቡናው በቀጥታ የጀርመን ናዚዎች ስነ ልቡና መሆኑንም ትመለከታለህ። ከኦሮሞ ህዝብ ስነ ልቡና የራቀ ከኢትዮጵያ ስነ ልቡና በጣም የራቀ ይቅርታ፣ ከኦሮሞ ማህበረሰብ ከኢትዮጵያ ህዝብ ስነ ልቡና የራቀ መሆኑ አከራካሪ አይደለም።
አመሰግናለሁ። አሁንም እንግዲህ ብዙ ጥያቄዎች ስላሉ አጠራጥር እያደረግን አሁንም ከኦነግ ጥያቄ ሳልወጣ አንዳንድ ታዛቢዎች እንደሚሉት ኦነግ በትግራይ በኩል ወደ ኢትዮጵያ ሲገባ የቲፒኤልኤፍ አመራሮች እንደና አቦይ ስብሃት ጭምር ባንዲራውን ይዘው እያውለበለቡ ተቀብለውታል። ይሄም የሚያሳየው ይላሉ እነዚሁ ታዛቢዎች ምናልባት ወደፊትም አሁንም ከኦነግ ጋራ ኢትዮጵያን ለመገንጠልና የራሳቸውን መንግስት ለመመስረት ሁለቱም በሚያደርጉት ፍላጎት ታክቲካልና ስትራቴጂካል አላያንስ ግንኙነት ሊፈጥሩ የሚያስቡ መሆኑን የሚያመላክት ነው ይላሉ። አንተ እንዴት ታየዋለህ የእነሱን ግንኙነት?
ይሄ ምንም አይነት ጥያቄ የሚያስነሳ አይደለም። ለኦሮሞ ህዝብ እንታገላለን የሚሉት ሰዎች አርቲስት ኤቢስ አዱኛ በወያኔ አስከሬኑ በህይወት እያለ ከመኪና ኋላ ታስሮ ተጎትቷል። ነቀምት ውስጥ እናት ልጇ አስከሬን ላይ ተቀምጣለች። ሻኪሶ፣ አምቦ፣ ሻሸመኔ የተለያዩ ቦታዎች ላይ 27 ዓመት ኢሬቻን ጨምሮ የኦሮሞ ህዝብ ላይ የደረሰውን ግፍ በትክክል እናውቃለን። ለኦሮሞ ህዝብ ታገልኩ የሚል እና ራሱ ሳራ በረሃ ብለው ኦነግ የኦነግ አባላት ብለው ፊልም የሰሩባቸውን ሰዎች እነሱ ጋር ተጋብዘው መቼ እርቅ ተደርጎ መቼ ግንኙነት ተደርጎ በአጭር ጊዜ ውስጥ ነው ወደ ኢትዮጵያ ኦነግ የገባው እና ሲገባ በትግራይ በኩል መምጣቱ ብቻ ሳይሆን ኦኤንኤን ኦኤምኤን ሳይሆን ኦኤንኤን የሚባል ጣቢያም ለመስረት ወደዛ ጋር አንድ የኦነግ ክንፍ ጀኔራል ሮጦ ነበር እና ባለፈው የተደረገው የመፈንቅለ መንግስት ሙከራ ማነው የመግደል ሙከራ የመፈንቅለ መንግስት ሳይሆን ይቅርታ የመግደል ሙከራ ዶክተር አብይ ላይ ሲካሄድ በቀጥታ የምናየው ነገር አለ። በጣም እየፈጠንኩ ያለሁት ከሰዓት አንጻር ነው እና ይሄ ኦነግ አሁንም ቢሆን ሀገሪቷን ለመበተን የተለያዩ ነገሮች ያደርጋሉ። ሲዳማ አካባቢ የጄቶ እንቅስቃሴን የመደገፍ የተለያዩ ቦታዎች ላይ የሄዱ ስትራቴጂክና ታክቲካል አሊያንስ የመፍጠር ሁኔታ ተብሎ የተነሳ በትክክል የሚገልጻቸው ስለሆነ እኔም ማየው አሁንም ቢሆን ኢትዮጵያን ለማፍረስ ምንድነው ያዳቆነ ሰይጣን ሳያቀስ አይለቅም የሚባል ነገር አለ እና ኢትዮጵያን ለመፍረስ ያላቸው ፕሮጀክት አሁንም እንዳልቆመ ብዙ አመላካች ሁኔታዎች አሉ። ሰዓት ይገድበናል። ባይሆን ኖሮ ብዙ ማብራራት ይቻል ነበር።
በጣም በቂ ነው። አሁን የምታስረዳውም የማናቀውን ግልጽ እየሆነልን ነው። አሁን አንተ ካልከው ኤጀቶ ስትል ተሰምተሃል እና ይህን ኤጀቶና የሚረዳው ኦነግ በጀርባ እንደሱ ነው የገባኝ እና ግን በግልጽ ደግሞ ጀዋር መሐመድ በስብሰባቸው ላይ ተገኝቶ በህግም ሆነ በጉልበት በደማችን ያመጣ ነውን እኛ እያለ ነው የኤጀቶን ጥያቄ ስራ ላይ እናውላለን፣ ጥያቄያችሁ መመለስ አለበት ይላል። በሌላ በኩል ደግሞ ዶክተር አብይ በትግስት ጠብቁ፣ በህጋዊ በፕሮሰስ እናደርገዋለን፣ የሚሆነውን ውሳኔ እንሰጣለን ይላል። አለበለዚያ ግን ስክሪፕቶችንን ጥለን የኢትዮጵያን አንድነት ለማስጠበቅ መሳሪያ ምን ይዛለን ብለዋል። ይሄ ሁሉ እንዳለ ሆኖ ለኛ ግራ የገባን ዶክተር አብይ ውጭ ያለውን ዳያስፖራውን ኢትዮጵያን ለመከፋፈል አትሞክሩ እያሉ ሲሉ ሩቅ ያለውን የተወሰኑ ስለሱም ብትነግረን ጥሩ ነው። እነዚህ አክቲቪስት የሚባሉ አሉ ለገንዘባቸው የሚሰሩ ግን ጃዋር መሐመድ እዛው ፊት ለፊታቸው ቁጭ ብሎ እንዲህ አይነት ህዝብ የሚያስነሳ የሲዳማን ህዝብ ተነስ የሚል ንግግር ሲያደርግ ምን ይሰማሃል?
እንግዲህ እኔ ዶክተር አብይን እውነቱን ለመናገር በቅርበት አውቃቸዋለሁ። በኢትዮጵያ አንድነት ላይ በኢትዮጵያ ምስክር ላይ ፈጽሞ የማይደራደሩ ናቸው። እኔ ወያኔን አልፈራሁም እንኳን ዶክተር አብይን ቀርቶና በጣም ገዳይ በጣም ኩዳ ላይ እንትን የሚያንጠለጥል ጥፍር የሚነቅል ወይም አድባቢ በሰቀናቃሶች ራቢ ስነ በጣም በቅርበት አውቃለሁ። በቅርበት በእርግጠኝነት ደረቴን ነፍቼ መናገር ይችላለሁ። ግን በተለያዩ ኃይሎች ተወጥረዋል። አማራቢ ተገፋን ከሚለው ስሜት አንጻር የመጣ አዲስ ስሜት አለ። ትግራይ አካባቢ ያለ አርስቶ መጠበቅና ያገኙትን አጋጣሚ መጠቀም፣ ለምሳሌ ባለፈው አይተ እንደሆን ያለ ዶክተር አብይ ትእዛዝ መከላከያ አይንቀሳቀስም ነበር።
ትክክል።
ስለዚህ የጋሞ ህዝቦች ቡራዩ ላይ እንዲሞቱ በኦነግና በወያኔ መሀል ከተደረገ በኋላ በቀጥታ ሰራዊት ተንቀሳቀሰ። የተንቀሳቀሰው ሰራዊት አጋዚ ነበረ። ያ የአጋዚ ሰራዊት ቡራዩ ከመጣ በኋላ በፍጥነት ቀልብሶ ወደ ቤተ መንግስት ነው ዶክተር አብይን ለማንሳት ሄደው። ይህን ስታይ ዶክተር አብይ ምን ያህል እንደተወጠሩና እርምጃ ለመውሰድ ደግሞ አሁን ጀዋር የሚያደርጋቸው እንቅስቃሴዎች ይታወቃሉ። የሚፈልገው ግብ አለ በንግግሮች ውስጥ አስቀምጧቸዋል። በየአምስት ዓመቱ ልደርስበት የማስበው ግብ አለ የሚል ነገር አስቀምጧል። እና ይሄ ሰው የመንግስት ያህል በኦሮሞ ወጣት ስነ ልቡና ውስጥ ገብቷል፣ ሰርቷል፣ ነግሷል። ድንገት እሱ ላይ የምታደርጋቸው እርምጃዎች ሊያስከትል የሚችሉት ጉዳት በጣም ከፍተኛ ነው። በጥንቃቄ የሚያስብል ኦነግ አሁን ህዝቡ እየተፋው እኔ ከተማ ነበር ሰላማዊ ሰልፍ የተጀመረው ነገሌ ቦርና ከተማ ውስጥ ጸረ ኦነግ እንቅስቃሴ ሰላማዊ ሰልፍ ህዝቡ ወጥቷል። በጭራሽ ጫካው የምትንቀሳቀስ ምናይ አንፈልግም የሚል ወዲያውኑ ቀጥሎ በተለያዩ ከተሞች ነዋደራ፣ ሀርቀሎ የተለያዩ ቦታዎች ሄደ ይብን ወለጋ ላይ አሁን ህዝቡ ወጥቷል። ስለዚህ አንዳንድ ነገር ሲሰራ ደረጃ በደረጃ ነው። ይቅርታ አድርጉልኝና ኢህአዴግን አልወደውም፣ ወያኔን የበለጠ ደግሞ ጠላዋለሁ። ግን ዶክተር አብይን በተመለከተ እና የተወሰኑ ስማቸውን መጥቀስ በምክንያት የማልፈልጋቸው ሰዎች ኢትዮጵያን ለማዳን የሚያደርጉትን ጥረት በቅርበት እታዘባለሁ። በቅርበት የማገኛቸዋለሁ። ባይሆን እኔ ዛሬ ለምን በኢትዮጵያ ዛሬ አልጠፋምና ብዙ የተወጠሩባቸው ሁኔታዎች አሉ። ስለዚህ ቀስ በቀስ እንዴት አድርጎ ስትራቴጂካሊ ወደ ዊን ወደ ማድረግና የኢትዮጵያን ልብ ወደ ማግኘት እየተካሄደ ያለ በወያኔ አንደኛ አማራ ውስጥ ጀን ሆነው በትክክል የአማራ ላይ የደረሰው በደል አገብሯቸው አስጨንቋቸው የሚታገሉ የመኖራቸውን ያህል ከወያኔ ፍርፋሪ ይስጣልላቸው የሚንቀሳቀሱ አሉ። አብን ውስጥ ራሱ ሁለት አይነት ኃይል አለ እኔ የሚታየኝ። ስለዚህ እኒህ ሰው በጣም ተወጥረዋል። አሁን ጀዋርን እንንካ ቢባል በቀጣይ የሆነ ነገርን ማቀጣጠል ነው ከዳር ዳር። ነገር ግን ስራዎቹ እየታዩ ናቸው። አሁን ባለፈው የጀቶ ጋር ሄደው በጉልበት ህገ መንግስቱን ጥሶ ማለት ነው እንዲህ በጉልበት። አሁን ደግሞ ከኤልቲቪ ጋር ከትናንት ወዲያ ሮብ ዕለት ባደረገው ቃለ መጠይቅ ደግሞ በህገ መንግስታዊ ካልሆነ በዚህኛው መንገድ እንሰለፋለን ብሏል። እና ንግግሮቹን ስሰማቸው ይሄ ሰው ዥዋዥዌ ነው። ግን ብዙ ተከታዮችን ከዛ ትግል በሚለው ወቅት ላይ በፈጠረው ፐርሰናሊቲ ቀልጥ ወይም ስብዕና መገንባት ምክንያት የደደረ አንድ ጠንካራ ኃይል ሆኗል። ስለዚህ ይህንን ኃይል መንካት ሌሎችም ሰዎች አሉ መንካት እንትን አሁን እንዳየኸው ዳውድ ኢብሳም ፓራላይዝ እየሆኑ መምጣት ጀምረዋል። ከጦሩ መነጠላቸውን ማየት ተችሏል። ሁለት አይነት ጦር አንድ ሽፍታ የሆነ አንድ ደግሞ በሰላማዊ መንገድ ገብቶ የሚታገል መጥተዋል። ይሄ ቀላል አይደለም እና እኛ ጋር ብዙ ጊዜ ቦምቦሊኖ ሲቀርብልን ቀዳዳው ላይ ነው የምናፈጠው። የህይወት መስታወት ቢቀርብ ፊታችን ላይ ተንቆሻሻ ከማንሳት ይልቅ ስንጥቁ ላይ ነው የምናማትረው። እና እንዴት ይከብዳል መሰለህ ይህንን ለማብራራት፣ ምክንያቱም ፊዚካሊ እንዴት አይነት አካሄድ እንደሄዱ የምገነዘበው ነገር አለ። ግን ይህንን ማብራራት የራሱ የሆነ አሉታዊ የጎንዮሽ ጉዳት ስላለው ብዙ ባልሄድበት፣ ግን ኦነግ አሁን በጣም እየተሰመቀቀና እየጠበበ ነው ያለው። የኢትዮጵያዊነት ስሜት ከሚፈልገው በላይ እየተከታተለ እየተንቦገቦገ ነው ያለው። እንኳን ረዳቱም አይነት ሁኔታ ኦሮሚያስ በጣም እየመጣ ነው። እና ከሁሉም ህዝብ ጋር የመተሳሰር የመተቃቀፍ አንድ የመሆን ይሄ ኦሮሞ አማራ ጉራጌ የምንለውን ስተን የሰውነት የአመክንዮ የዜግነት ፖለቲካም እየበለጠ አስቻይ ሁኔታ ተፈጥሮለት እየመጣ ስለሆነ ገድላድሮ ከሄደ በኋላ የአንደኛው ክፍለ ዘመን አስተሳሰብ አለ ጥርጥር ያሸንፋል። የመንጋ የበረት አስተሳሰብ ቀስ እያለ እየወደቀ ይመጣል። እና ለዚህ አስቻይ ሁኔታዎች እየተፈጠሩ ነው። ግን ደግሞ ነገሮችን በጥንቃቄ ይዞ የጎንዮሽ ጉዳቶችን እያሰቡ መሄዱ በዶክተር አብይ በኩል ያለው እንቅስቃሴ አስደሳች ነው። በህይወታቸው ላይ እየተሞከሩ ያሉት ነገሮች አሁንም የትኛውን ቦታ ላይ ግጭት ሲነሳ ሊመጣ የሚችለውን ተጓዳኝ ሁኔታ ማየት እና በእያንዳንዱ ግጭት ውስጥ ወዲያውኑ ራሳቸውን በቅርብ ሰዎቻቸው መጠበቅ ያለባቸው ጭምር ይመስለኛል።
በጣም ቆንጆ። በትግስትና በጥሞና ነገሮችን እያገናዘቡ መራመድ ያስፈልጋል ነው የምትለውም በሙሉ በእኛ እንስማማበታለን። ስለ አክቲቪስቶች በተመለከተ ምን ትላለህ? እንደውም አንድ ጊዜ ሳዳምጥ ያልከውን ሳዳምጥ እነዚህ አንዳንዶቹ እኮ ችግር እንኳን ቢነሳ ብድግ ብለው በረው ወደ መጡበት ሀገር የሚመለሱም አሉ። የኢትዮጵያ ሕዝብ መጠቀሚያ ነው እንጂ ሊጠቅሙት ፍላጎት የሌላቸው አሉ ብለሃል። እስቲ አጠር አድርገህ እነዚህን ነገሮች ከተጨባጭ ማስረጃ ጋር ብትነግረን።
እንግዲህ ይኸውልህ አክቲቪስቶች አሁን 100 ሚሊዮን የኢትዮጵያ ሕዝብ ነው ያለው። 10 ሚሊዮን አካባቢ የሚራብ ነው። በረሃ አቋርጦ ሲሄድ የሚያልቅ ነው። ሜዲትራኒያን ባህር የአዞና እዛው ዙሪያ ላይ የአይሲስ ስጋት እና ቀለብ የሆነ ነው። አሳፋሪ የሆነና አዋራጅ ደህንነት አለ። የሴተኛ አዳሪ ቁጥር ከቀን ወደ ቀን እያሻቀበ ነው። ጎዳና ተዳዳሪዎች አሉ። እነዚህ ያሉ አክቲቪስቶች የሚሰሩትን ስራ ስንመለከት እኔ ቅርታ አድርግልኝና ጀዋር የሚገናኛቸው የሚያበላሻቸው አክቲቪስቶች እንዳሉ ከእሱ ጋር ከተገናኙ በኋላ ኦዴፓ ውስጥ ያሉትም ኢትዮጵያዊነትን ያቀነቅኑ የነበሩ ጠንካራ ሰዎች የተቀየሩበት ሁኔታ ሁሉ አለ። እነዚህ አክቲቪስቶች ጥያቄ በሌለው ሁኔታ ይህን ህዝብ እያባሉት ነው፣ ይህን ህዝብ እያናከሱት ነው፣ በዚህ ህዝብ መካከል ችግሮችን እየፈጠሩ ነው። አክቲቪስት ማለት ችግሮችን የሚያሳይና ወደ ትምህርት የሚሄድ እንጂ ዳርና ዳር ቆሞ ነገሮችን የሚያጋግል የሚያቀጣጥል ማለት አይደለም። የአክቲቪስት ትርጉም ራሱ እነዚህ አክቲቪስት ይባላሉ እንጂ አክቲቪስቶች አይደሉም። እና እማየው በተጨባጭ የምታያቸው ሰዎች አሉ። ለምሳሌ አሁን ዲጂታል ወያኔ በይፋ ታውጇል። በኦሮሞ ስም በአማራ ስምና በትግራይ ስም ሆነው ይጽፋሉ። በተለይ ኦሮሞና አማራ ሆነው እርስ በርስ ሁለቱን የማጋጨት ሰፊ የሆነ ስራ ነው የሚሰራው። አንደኛ ዲጂታል ወያኔን ዶክተር ደብረጽዮን በይፋ መጀመራቸውን ተናግረዋል። ግልጽ ነው ዲጂታል ወያኔ በፌስቡክ ላይ በማህበራዊ ድረገጾች በተለያዩ የትስስር መረቦች ገብቶ መስራት ነው እና ዳንኤል ብርሃን ያሉ እዛ ጋ እዚህ ጋ ዶክተር ጎይቶ ማረጋዊ ነው። በፌስቡክ ስሙ ዘጣ ሴቫርናናና ይባል እንጂ በትክክል እናውቀዋለን ዶክተር ጎይቶ ማረጋዊ መሆኑን ትሬስ ማድረግ ይቻላል። እና በርካታ ሰዎች በዚህ ኢትዮጵያ ውስጥ ያለውን ነገር የማቀጣጠል እና ችግሮችን የመፍጠር የአክቲቪስትነት ሚና ሳይሆን አገሪቱ ውስጥ የሚነሳውን ነገሮች የማቀጣጠል ሂደት አለ። በደንብ አብራሪቸው እንደሆነ አላውቅም እንጂ እዚህ ጋር አክቲቪስቶች ጋር ብዙ የሚሰሩ ስራዎች እንዳሉ ታውቃለህ። በሚከፈላቸው ቁጭ ብለው ምንም አይነት ስራ ሳይሰሩም ከተቀሰሱ ሰዎች አሉ። ምንድነው የሚሰሩት? እነ ዳንኤል ብራኒም አይቻላል ብዙ እየተከፈላቸው ከቴሌ ጭምር ስፖንሰር እየተደረጉ ይሄዱ እንደነበር በርካታ መረጃዎች ይፋ ሆነዋል። ስለዚህ መጀመሪያም ይሰሩ ነበር በመንግስት ደረጃ ሆነው አሁንም የሚያጠፋሉ። በተመሳሳይ ሁኔታ አማራ ውስጥ ሆነው የሚከፈላቸው ኦሮሚያ ውስጥ ሆነው የሚከፈላቸው አክቲቪስቶች መኖራቸው ያው ከሚጽፉት ጽሁፍ ከሚያደርጉት ድርጊትና አጠቃላይ በስራ ሰዓት ጭምር እዛ ላይ ፌስቡክ ላይ ነው የምታያቸው 4 ሰዓት እና ይህንን ነው ባጭሩ ማለት የምችለው።
በጣም አመሰግናለሁ። እኔ እንዴት እንደማደርግ አላውቅም። ይህንን ፕሮግራም ዛሬ ውይይት የምናደርገውን 2 ሰዓት ብንጨምርም የሚበቃ አይመስለኝም። ግን አሁን 20 ደቂቃ ነው የቀረኝ። 25 ደቂቃ ጥያቄዎች አሉኝ። ግን አሁን ያልከው ጃዋር ጥሩ ይሰሩ የነበረው ኢትዮጵያዊነትን ስሜትን ያስፋፉ የነበሩ በኦዴፓ ውስጥ ያሉ ግለሰቦችን ሁሉ ሐሳባቸው እንዲለውጡ አርጋቸዋል ወዘተ ብለኛል። እንዴ የሚያደርግ ሰው እንዴት ነው ቀይ መስመሩን አላለፈም? ዶክተር አብይ እስከመቼ ነው ዝም ብለው የሚያዩት? በዛው መጠን ደግሞ ዶክተር አብይ አንዳንድ የሚወስዷቸው ምርጫዎች ሌላውን እሳቸውን በትግስት የሚጠብቀውን ሰው ሞር ያሳዘነ ይሄደ እንዴት ነው እንዳይለያቸው እንፈራለንና እንዴት ታያለ? ይሄ እንዴት ነው በሁለቱንም በኩል አይን እንዲያዩ ማድረግ አይቻልም ወይ? ለምሳሌ እነ ጃዋር እንደዛ አይነት ርብጃ ሲወስዱ ዝም ይባላሉ እንዳልከው ኃይላቸው ተፈርቶ ነው። ሌሎች ግን አንድነትን የሚሰብኩ የአዲስ አበባ የሁሉም ማን ነች የሚሉትን እነ እስክንድር ደስታን እነ እስክንድር ነጋን በኃይል ነው እንትን የሚሏቸው። እንደውም አሁን ሰሞኑን አጋሮቻቸውን ደጋፊዎቻቸውን ያሰሩ ነው። ይሄን እንዴት ታየዋለ? ምንድነው መደረግ ያለበት? አጠራርገ
እንግዲህ ዶክተር አብይ የሚሄዱበት የመጀመሪያ እንቅስቃሴ በኡጋዞች፣ በኡስታዞች፣ በአባገዳዎች፣ በተለያዩ የአባቶች ገለን ሞክረናል 44 ዓመት ይሄ ስላልተሳካ ከዚህ ነፃ በሆነ መንገድ በሰላማዊ መንገድ እንምጣ የሚል አይነት እንቅስቃሴ ነበር። ጃዋርን በተመለከተ ቅድም ካልኩት የተለየ መልስ አይኖረኝም። ከነ እስክንድር ነጋ ጋር ያለው እንቅስቃሴ ያው ሙሉ በሙሉ የነ እስክንድርን እንቅስቃሴ 100% የሚደግፈው ፓርት አለ። ካውንተር ባላንስ አድርጎ ነገሮችን ማረጋጋትና አዲስ አበባ ላይ ተፈጥሮ የነበረውን የውሸት የባለቤትነት ጥያቄ ለማስቆም ያደረጉት ነገር ትልቅ ዋጋና ትልቅ ነገር አለው። በሂደት ግን የተወሰነ ወቅት ላይ እያሳዩ የነበረው በጣም በእልህ ነገሮች እየተረጋጉ እየሰከኑ በአንዱ በኩል ያለው ዝም ባለበት ወቅት ላይ ዝም ማለት ሲገባ በጣም ፈጥነዋል እና እሱ አካባቢ ላይ የሚነሱት ጥያቄዎች አሁን ልክ እስክንድር መግለጫ ሊሰጥ ሲል ምናልባት እናንተም በርቀት ስላላችሁ ሁኔታዎችም ቀረብ ብላችሁ ስለማታዩ እንጂ ከተለያዩ አቅጣጫዎች ወደ አዲስ አበባ ለመግባት የሚደረጉ ጥረቶች አሉ። ግጭት ለመፍጠር የሚደረጉ ጥረቶች አሉ። እስክንድር ላይ ማደጋ ለማድረስ የሚደረጉ ነገሮች አሉ። እነዚህን በፖሊስ ለመከላከል ስትሞክር የሚያስከትለው አሉታዊ ተጽዕኖ ያለ ይመስለኛል። ከማያቸውና ከምከታተላቸው ሁኔታዎች እነ እስክንድርም ነገሮች ረጋ ብለው ቢያዋቸው በጣም አግሬሲቭ ሆኖ መሄድ ይቻላል፣ ግን አይጠቅምም። በመንግስትም በኩል ያለው አግሬሲቭ የመሆን አካሄድ አይጠቅምም። ግን አጭር ነገር ማለት የምፈልገው ዶክተር አብይ አሁን እርምጃ ወደ መውሰድ እንደገቡ ተናግረዋል። በኦነግ ስም የሚንቀሳቀሱ አሸባሪዎች በከፍተኛ ሁኔታ እየተመቱ ናቸው። እያንዳንዱ ነገር ዲስክሎዝ መደረግ ያለበት አይመስለኝም። በየቦታው ላይ አሁን የሚሸሸጉበት ጥግ እስከሚያጡ ድረስ በጣም እየተመቱ አንዳንዶቹም እጅ እየሰጡ እኛ ያሉት እያንዳንዱ ወታደራዊ ሚስጥር እኔ ወታደር ስላልሆንኩ አላውቀውም፣ ግን የሚደረጉ ነገሮችን ከየቦታቸው እንሰማለን። ስለዚህ በአጭር ጊዜ ውስጥ እኔ ለውጦች ይመጣሉ። አሁን እንግዲህ የሙከራ ጊዜ ለንን አውሮፕላን ሲነሳ በጣም ነዳጅ ይጨርሳል፣ ድምጽ አለው። ሮኬት ሲተኮስ ከፍተኛ ጫጫታ ያወጣል። ከስበት ካለ በኋላ ግን በባትሪ ነው የሚነቃነቀው እና አሁን ያለንበት ሁኔታ የተረከብናትን ሀገርም ማሰብ የሚያስፈልግ ይመስለኛል። ውጥንቅጥ የፖለቲካ ፍላጎቶች አሉበት። በተለይም በብሔር ደረጃ መስራት በብሔረሰብ ስለሚያስፈልግ በአማራ በትግራይና በኦሮሚያ መካከል ያለውን መፋጠጥ ለማስቆም አንዳንድ ጊዜ የሚያደርጓቸው በጎ ነገሮች አሉ። እንደ ወደ ኦሮማ ያዳላሉ እንደዚህ እንደዚህ የሚባሉ ነገሮች አሉ። እነሱ ትንሽ ያሳዝኑኛል። የአመራሮችን በዝርዝር ማስቀመጥ ይችላሉ። በየቦታው ያሉ ጠንካራ ሰዎች እንዴት እንደተመደቡ በፊት ኦሮማ የነበረበት ቦታ አሁን የለቀቀበት ቦታ እንደው በዘር ካሰብን እንደተዋለ እና ከሱ ወጣ ያለ እልፍ ያለ አመለካከት ይዘን ወደ ቤተሰብ ወደ አንድነት አመለካከት እንምጣ ነው ምለው። እዚህ ጥያቄ ላይ አመሰግናለሁ። ትንሽ ከበድ ያለ ጥያቄ ነው።
ኦኬ።
ብዙ የፖለቲካ እውቀትም ይጠይቃል።
ባጭር መልስልኝ። አዲስ አበባ የማን ነች?
አዲስ አበባ የራሷ የአዲስ አበባ ነዋሪዎች ናት። 7 ሚሊዮን የሚሆን የእስራኤል ህዝብ አለ። አዲስ አበባ የነዋሪዎቿ ናት። በሶሻል ሚዲያ ላይም በደንብ ገልጨዋለሁ። በድምፅ የቀረበ አይታችሁታል ብዬ አስባለሁ።
ኦኬ። ብዙ ታዛቢዎች የሚሉት ምንድነው የኢትዮጵያ ችግር መሰረታዊ ችግሩ ህገ መንግስቱ የከፋፈለው በብሔርና በቋንቋ የከፋፈለው የፌዴሬሽን አስተዳደር ነው ይላሉ። ይሄንን አንተ እንዴት ተዋላ አጥራርገህ ምን አይነት ደግሞ ሶሉሽን ትሰጣለህ?
መጀመሪያ ፌዴራሊዝም የሚባለው ነገር የውሸት ነው። 56 ብሔር ብሔረሰቦችን እና ህዝቦችን በእነሱ ቋንቋ ልዋስና አንድ ከረጢት ውስጥ አስገብተ የቦሌ ክፍለ ከተማን ማጣቀል ሀረሪ አንድ ቦታ ለብቻ ክልል ናት ተብሎ ተቀምጦ የኤሮብና የኩናማ ማንነት ትግራይ ክልል በሚል ተደስቶ ትግራይ ብሔር ኤሮብና ኩናማ ደግሞ ብሔረሰብ ተብለው ህዝብ ራሱ ሌላው ተሰለች ጭምቅልቅ ያለና ውጥንቅጡ የወጣ ፌዴራሊዝም ይዘ ፌዴራሊዝም ነው ብትል ዋጋይል። ነገር ግን አሁን ባለው አጠቃላይ ስሜት ቅድም ካልኩት ጋር ነው የሄደው። ፌዴራሊዝም አንዴ ሰው ውስጥ 27 ዓመት ገብቶበታል። አሁን በህይወት ያለው ሰው ብትጨምርበት እድሜውን በ18 ዓመት አወቀ ብንል መደመር ነው 27 እና 18 ዓመትን እና የደደረ ነገር ነው። እኔ ሰፊ ውይይቶች በማድረግ በሰለጠነ መልክ የተለያዩ ፓናሊስቶች ተዘጋጅተው ውይይት በማድረግ ቀስ በቀስ የተለያዩ ሀገሮችን ተሞክሮ ማየት ለምሳሌ 28 ሀገር ብቻ ነው ፌዴራሊዝም የሚከተለው። ከዚህ ውጪ ቤልጅየም በኔድ ብራሰልስ ለምሳሌ ለብራሰልሳውያን ናት። ከብራሰልስ ውጪ ያለ ሰው መጥቶ ቤልጅየምን ከተማዋን መምራት አይችልም። ዋሽንግተን ዲሲ ራሷን የቻለች ክልል ናት። 28ቱን ራሱ የደቡብ አፍሪካና የናይጄሪያን ኤክስፒሪያንስን ብንወስድ ከኢትዮጵያ ጋር ፈጽሞ የማይገናኝ ነው። ከዚህ አንጻር ይህንን በማሳየት እኛ ከዓለም የተለየነን ወይ የተለየ ነገር መከተል ምን አስከትሏል የሚለውን በደንብ አድርገን አይተን ሰፋፊ ውይይቶች በመፍጠር የተሻለ ነገር ማድረግ ይቻላል። እና እኔ የምለው ምንድን ነው የብሔረሰብ ፌዴራሊዝም አያዋጣም። ነገር ግን እንደማያዋጣ በሳይንሳዊ መንገድ ካናሳይ ዛሬ ይታገድ በህግ ምናምን የሚለውንም አልቀበልም። ምክንያቱም በህግ ይታገድ ስትል የሚያስከትለው ኮንሲኩዌንስ አለ። መጀመሪያ ብረቱን ማጋል ያስፈልጋል። ሲግል ነው የሚመጣው። ባልጋለ ሁኔታ ዝም ብሎ ደረቅ ብረትን መምታት እጅንም መጉዳት ብረቱንም አለማነቃነቅ ነው የሚሆነው። እና መድረኮች ይወያዩ እንወያይ። አጭር ሁለት ዓመት የውይይትና የስልጠና ጊዜ ቢሰጥ ከዛ በኋላ መግባባት ይፈጠራል ብዬ አስባለሁ። አሁን ወደዛ ዲስኮርስ መሄድ አልቻልንም። በየጊዜው ግጭት ነው፣ ግድያ ነው፣ ሞት ነው ምናምን ነው እና ተረጋግቶ እንኳን እኮ ወደ የተለያዩ ዲስኮርሶች እንዲኖሩ ለማድረግ አልተቻለም። እና እሱ ራሱን የቻለ ከባድ ነው። ግን የብሔር ፌዴራሊዝም የሚለው ነገር በዓለም ላይም አገሮችን የበተነ የማያዋጣ ፌዴራሊዝም ነው። አንቀጽ 39 ራሽያን በትኗታል። እና እንደዚህ አይነት ስሜት ስላለ ያው ብዙ በሂደት የምናያቸው ናቸው። ህገ መንግስቱ በሁለት ቡድኖች ፍላጎት የወጣ ነው፣ በወያኔና በኦነግ። አላማው ደግሞ መጀመሪያ ካልኩት ጋር ይተሳሰራል። ስለዚህ ኢትዮጵያ ህዝብ አልተሳተፈበትም። በዲክቴትድ እንትን ነው፣ ህገ መንግስት ነው። ሰዎች ላይ መጥቶ የተጫነ እንጂ ሰዎች የተቀበሉት አይደለም። ስለዚህ በዛ መልክ ማየት ይቻላል ብዬ ነው የማስበው።
እንግዲህ እንደምትለው ከሆነ ህገ መንግስቱ መሻሻል አለበት። በህጋዊ መንገድ ጊዜውን ጠብቆ እንደሱ ነው የገባኝ። ተሳሳትኩ?
አዎ፣ በሂደት መሻሻል አለበት። ዛሬ ኦሎ ፌተደን በአንድ ምሽት አናደርገውም። ልክ እውር አይነ ነገ ይበራል ቢባል አይነት ብዬ ነው የምጨርሰው።
ትክክል። እስቲ ከመለያየታችን በፊት አንድ ሁለት ጥያቄዎች አሉኝ። ግን ስለ መጽሐፍ ባጭሩ ብትነግረና ይሄን መጽሐፍ እንዴት አድርጎ ነው አውሮፓም አሜሪካም በተለይም ደግሞ እኛ የስዊድን ስለሆነ የአውሮፓንም ስለሚመለከተን ስዊድንና አውሮፓ እንዴት ማግኘት እንችላለን? መጽሐፉ መራራ እውነት ነው የሚለው መሰለኝ። እስቲ አጠር አድርገህ ስለሱ ንገረን።
በተባጭሩ መራራ እውነት በ416 ገጾች የተቀነበበ መጽሐፍ ነው። አሁን በምንላቸው አሻሚ ታሪክ ምዕራፎች ላይ በሚገባ መፍትሄውን እያሳየ ሄደ። እንደ በፊቱ ታሪክን ዝም ብሎ ማስቀመጥ ሳይሆን የታሪክ አጻጻፍ ጥናትንም እያሳየ የሚሄድ ነው። መጽሐፉ በጣም ተወዷል። በአጭር ጊዜ በወር ባልሞላ ጊዜ 15,000 ኮፒ አልቆ አሁንም ገበያ ላይ የጠፋበት ነው ያለው። ወደ አውሮፓ የሚላክባቸው መንገዶች እያጠናን ነው፣ የትኛው ይሻላል። ወደ አሜሪካም የተለያዩ ቦታዎች ጥያቄዎች ስላሉ እሱን እንደጨረስ በማህበራዊ ድረገጽና በሚጀምረው የቴሌቪዥን ጣቢያ ላይ ለማሳወቅ ሞክራለሁ። ባጭሩ እሱን ብል ይሻላል።
ግን ይመጣል፣ ይሄ መጽሐፍ ይደርሰናል።
ይደርሳል፣ በእርግጠኝነት ይደርሳል። አንዳንዶቹንም አሳልፌ መላክ እችላለሁ። 10-15 አድርጌ በፖስታ ቤት በአንድ ሰው አድራሻም የምንልክበት ሁኔታም እንፈጥራለን ብዬ አስባለሁ።
እንግዲህ
ሰዎች ደግሞ ከዚህ ወስደው በቤተሰቦቻቸው እየተጠቀሙ ነው ያሉት፣ እያስላኩ ማለት ነው።
እንግዲህ ይሄንን ከውይይታችን በኋላ እንዴት ማቴሪያላይዝ እንደምናደርገው እኔ እናንተ እንነጋገራለን። ከመለያየታችን በፊት አንድ ሩብ ሰዓት አለን። ይችን ሩብ ሰዓት ተጠቅመህ የምንወዳትም እኛም አንተም ሁላችንም ኢትዮጵያኖች የምንወዳትን ይችን ውድ ሀገራችንን እንዳለች ተከብራ እንድትኖር ለማድረግና የበለጸገች ሰላም የሰፈነባት ለማድረግ ባጭር ጊዜና በረጅም ጊዜ መደረግ አለባቸው የምትላቸውን አስቀምጥልን። በዛውም ደግሞ ለዓለም ዙሪያ ለሚገኙ ይሄን ሬዲዮ በተለያየ እንት ለሚያዳምጡ ወገኖችህ የምታስተላልፈው መልእክት ካለ 15 ደቂቃ ሰጣሃለሁ፣ ቀጥል።
በጣም አመሰግናለሁ። እንግዲህ ኢትዮጵያ የምትባለው ሀገራችን በዘመናት መስዋዕትነት፣ በዘመናት ተጋድሎ፣ በዘመናት አብሮነት የተፈጠረች እስልምና፣ ክርስትና፣ ወቄፋና እና የተለያዩ አማኞች ተቻችለው የሚኖሩባት በጣም የተለየች ሀገር ስትሆን፣ እቺ ሀገር አጭርና ረጅም ጊዜ እቅድ የምለው ያጭር ጊዜ እቅዱ በዋነኛነት ሁኔታዎችን ማረጋጋት ከሁሉ የሚቀድመው ነገር በህዝብና በመንግስት መካከል ያለው የመጀመሪያው ኮንትራክት ወይም ደግሞ የኮንትራክት ስምምነት ሰላምና ጸጥታን ማስፈን ነው። ስለዚህ እዚህ ላይ በመግባባት ባጭር ጊዜ መሰራት አለበት፣ አንደኛው እሱ ነው። ከዚህ ጎን ለጎን በጣም በርካታ መድረኮች መከፈት አለባቸው። መጀመሪያ የምንለያይባቸውን ነገሮች በመተው አንድ ወደምንሆንባቸው ነገሮች ላይ በማተኮር የምንለያይባቸውን በይደራ ቆይተን አንድ የሚያደርጉንን የሚያስማሙንን ኢትዮጵያውያንን እርስ በርስ የሚያዋህዱትና የሚያስተናኙ ጉዳዮች ላይ ተፋፊ ነገሮች መሰራት አለባቸው። ከዚሁ ጋር ጎን ለጎን በግድ የተጫኑ ነገሮች ኢትዮጵያ ላይ ሁልጊዜ ግጭት የሚፈጥሩት ከህገ መንግስቱ ጀምሮ በግድ የተጫኑ ነገሮች ናቸው። ስለዚህ እቅድ አውጥቶ በየደረጃው የተለያዩ አይነት ውይይቶችን በማካሄድ ሀገራችን የጋራችን ናት፣ የህግ ምርምር የሚሰሩ ሰዎች እስቲ የህግ ስርዓቱ እንዲሻሻል ያድርጉ፣ በፌስቡክ በተለያዩ አይነት ማህበራዊ ድረገጾች በመሆን ህዝብን ከመከፋፈልና ከማቃቃር ይህን ሳይበላ የሚያደርግ ሶስት ጊዜ መብላት የሚሉት ቋንቋ ላይ አይገባኝም። ድንች ነው፣ ዳቦ ነው፣ ክትፎ ነው በቀን ሶስት ጊዜ የሚበላው። እሱ ራሱን ለምጣኔ ሀብት ባለሙያ
ሀሎ ተቋረጠ መሰለኝ። ሀሎ አድማጮቻችን ከመምርታ የጋር አለን አሁን ሊጨርስ አንዳስ ደቂቃ ይቀራዋል የመጨረሻው የአጭር ጊዜውን የተናገርክ መስሎኛል የረጭም ጊዜውንና በጠቅላላው ምታስተላልፈው መልእክት ካለ በዛውም አያይዘህ እንዳልከው ዶክተር አብይ ብዙ ችግር አለባቸው ተወጥሯል በተለያየ አከባቢ ሆኖም ግን ደግሞ አንዳንድ ጥያቄዎች ሌላውን ማነው የሚያስከፉ ያሉ ስራዎች ወይንም ደግሞ አስተያየቶችን በተመለከተ ለምሳሌ ቅድም የተናገርከው ህገ መንግስቱ ቀስ ብሎ በስነ ስርዓት ህጉን ተብቆ መሻሻል አለበት ብለዋል አንዳንዶች ደግሞ የለም አይቀየርም ብለዋልና እንደዚህ አይነቱ ነገር ወዳጆቻቸውን ያሸሻል የሚሉ አሉና እንዴት አድርገው ነው ያንን ኮምፕሮማይስ አቻችለው ጠቅላላ እንደመጀመሪያው አካባቢ ሁሉ ህዝብ ሁሉ ሆ ብሎ እንዲደግፋቸውና የተጀመረው ነገር ግቡ እንዲመታ እሷንም ነካርገህ እንሰነባበት የኔ ጌታ
በጣም ጥሩ እንግዲህ የረጅም ጊዜ እቅድ ሀገር ማዳን ነው ሀገርን በማህበራዊ ምጣኔ ሀብታዊ በባህላዊ በፖለቲካዊና በሁሉም ረገዶች ላይ ለማሻሻል የሚያስችሉ እንደበፊት እንደተለመደው የወያኔ ካድሬዎች አይነት የራስን ካድሬዎች አቅርቦ ሳይሆን በየዘርፍ ያሉ ምሁራንን በሚገባ በማቅረብና በማስማማት ዲያስፖራ ውስጥ የሚነሱ የተለያዩ ስሞችን ሊያስተችል የሚችልና የዲያስፖራን ስሜት በትክክል መረዳት የሚችል ዝም ብሎ የአንድ ቀን መድረክ ሳይሆን ተከታታይ የሆኑ ውይይቶች የሚካሄድባቸው ሀሳቦች የሚፋቸባቸው መድረኮች ከሀገር ውጭና በጣም ዲያስፖራ ብዙ ስራ ለሀገር ስለሚሰሩ በሀገር ውስጥም እንዳልኩት ረጃጅም የሆኑ መድረኮችን እና አመቺ ሁኔታዎችን በማስቻል መሄድ ነው። ህገ መንግስቱ ወደድንም ጠላንም በሂደት እየተቀየረ የሚመጣ መሆኑ አጠራጣሪ አይደለም። ምክንያቱም በሁለት ቡድኖች ፍላጎት የተጫነ የኢትዮጵያ ህዝብ ላይ ሌላውንም ወገን በመላው ዓለም የሚያስከፋ መሆኑ ብቻ ሳይሆን ህገ መንግስት የሚጀምርበትን ነገር የዘመናዊ ህገ መንግስት የጀመረበት የአሜሪካ ህገ መንግስት ዊዝ ዘ ፒፕል ነው የሚለው እንጂ ፒፕል ሳይልም ለጥንቃቄ የተደረገ ነው እና ኬንያ ለምሳሌ በህገ መንግስት አንቀጽ 3 ይመስለኛል የብሔረሰብና የሃይማኖት እንትኖችን አግዳለች። ታንዛኒያ፣ ጋና እነዚህ አይነት አደረጃጀቶችን በጣም ያግዳሉ። በብሔረሰብ ከተደራጀ ብሔረሰብ ከብሔረሰብ ነው የሚጋጨው። በብሔረሰብ ከተደራጀ የምትቆመው ለብሔረሰብ ነው። መምህራን ማህበር ለመምህራን ጥቅም ነው። የጤና ባለሙያዎች ማህበር ለጤና ጥቅም ነው። ስለዚህ ኦሮሞ ብለህ ተነስተህ ሌላው ላይ ስትረስ ያድራል ተብሎ አይታሰብም። ስለዚህ እነዚህ ፓርቲዎች ራሱ አደረጃጀታቸው ኦሮሞ የተለያየ ሀሳብ ሊኖር ይችላል። አማራ ውስጥ የተለያየ አይነት አመለካከት እንደው በውጭ ብናስበው ሪፐብሊካን፣ ዲሞክራት ምናምን ምናምን ብለን እንደምንሄደው ስለዚህ እኔ ጠቅላይ ሚኒስትር ዶክተር አብይ ሁሉንም ማዳመጥ አለባቸው። የመጨረሻው ነገር አንድ የዩኒቨርሲቲ መምህር አንድ ጊዜ ማቹን ጠቅላይ ሚኒስትር መለስ ዜናዊ ኳሷ እግሮ ስር ናት የሚል አይነት ንግግር አድርጓል እና ተርክና ወቅት የተደረገ የዘመናት መራራት ግን እሳቸውን ወደ ስልጣን አምጥቷል። እሳቸውን የቤተሰባቸው ማዋቀርና ጥንክር ኢትዮጵያዊ የሆነ ነው። አነሳሳቸውም እድገታቸውም በኢትዮጵያዊ ስሜት ካለባቸው ከተሞች በአንዷ ነው። ከፍተኛ ኢትዮጵያዊ ስሜት ሁሉም ቦታ አለ። ግን አጋሩ ጅማ፣ ቦርና፣ የተለያዩ ቦታዎች ባህር ዳር፣ መቀሌ እንደዚህ አይነት ኢትዮጵያዊ ስሜት ያደገባቸው ውስጥ እንደማደጋቸው ሁሉንም ማዳመጥ አለባቸው። አፍካሪቻቸው በአንድ ወገን ብቻ የሚመጡ መሆን የለባቸውም። አጠገባቸው የሚያቀርቧቸውን ሰዎች በጥንቃቄ ማየት አለባቸው። አሁን እንደ አንድ ጠቅላይ ሚኒስትር አጠገባቸው ያሉ ሰዎች ይፍራቱ ከማን ጋር ነው? አንዳንዴ የሴኩሪቲ ወይም የደህንነት መዋቅር በጣም ጠንካራ መፈጠር አለበት። ከነማን ጋር ነው የሚገናኙት? ከነማን ጋር ነው የሚውሉት? ከምን ጋር የዋለች ምን ተመለስመች ነውና ስሜታቸው ምን ይመስላል የሚለውን በሚገባ ማዳመጥ አለባቸው። ሁለተኛ ዲሽን ወይም ቃላት መረጣ ብዙ ችሎታ ብዙ ነገር ቢኖራቸውም ከብዙ ንግግሮች ውስጥ ስህተት የሚጠበቅ ቢሆንም በተለይ እንደኛ በጦዘ እንትን ውስጥ የትኛውም ነገር ይህም የሆነው በመቃብሬነት ስላለ የሚል ነበር ወያኔና መቃብሩ ሳይገባ ከመቃብሩ በላይ በርካታ ለውጦችን አይቷል። በርካታ ነገሮችን አይቷል። ስለዚህ በመቃብሬ ነው አንደራደርም የሚሉት አይነት ቋንቋዎች በፍጹም የሶሻሊስታዊ አምባገነናዊ እና የተለያዩ አምባገነናዊ ቋንቋዎች ስለሆኑ እነሱን በማስወገድ በፊት መጀመሪያ ላይ ዓለም በሙሉ ኮ ብሎ በአንድነት የተነሳበት አይነት ስሜት አለና ያ ስሜት ለምንድን ነበረ? ምዕራብ ምስራቅ ሰሜንና ደቡብን ካመጣ በኋላ ጠመንጃ አንጋቾች እየመጡ እንደ ገመድ ዝንጀሮ በየጎዳና ሲንጎማለሉ ነገሮችን እንዴት እንዳደፈረሷቸው አይቶ ያ የኢትዮጵያ ሕዝብ ስነ ልቡና ጠቅላይ ሚኒስትር አብይ የጀመሯቸው የመጀመሪያ 5-6 ወራት አካባቢ ጉዞ ላይ የነበረው ቦታ ጉዞ ላይ የነበረው መተሳሰር፣ መተቃቀፍ፣ መተሳሰብ የመሳሰሉት ነገሮች እንዲመጡ በዛን ጊዜ የነበሩት ንግግሮች ምን ስለሆኑ በሁሉም አቅጣጫ ያለውን ኢትዮጵያዊ በምን ለዓለም አንቀሳቀሱ? ዲያስፖራ በምን ፍጥነት ቃል ገባ? አሁን ደግሞ ወደኋላ ገሸሽ እንዲል የሚያደርግ እና የተወሰኑ ቦታዎችን ስሜቶች የሚነካ ምንድን ነው የሚለውን በደንብ ማጥናት ያለባቸው ይመስለኛል። ብዙ ቁጥሩ አማካሪዎች እንዳላቸው አውቃለሁ። አጠገባቸው ያሉ ሾኮችም እንዳሉ በሚገባ ገነዘባለሁ። ፖለቲካን በጣም በቅርበት ስለምከታተል ልዩ ስብዕና ያላቸው ለሀገር ለመሞት የተዘጋጁ የሚቀድሙ ከሳቸው አልፎ ቢሰጡ ደስ የሚላቸው ጠንካራ ሰዎች አሉ። አጠገባቸው ደግሞ በጣም አደገኛ መርዞችም አሉ እና የእነዚህ መርዞች ሰንኮፍ እያወጡ አካባቢያቸውን በሚገባ እየቃኙ አንድ ህዝብ ሲያቆርጥ እንጀራ በአንድ በኩል ከወፈረ ነው የሚያቆርጠው እና ለምንድን ነው የሚያቆርጠው ብሎ ማሰብ የሚያስፈልግ ይመስለኛል። አሁን ከስሜት ወጣ ብለን ከእልህ ወጣ ብለን ከተለያዩ አይነት ነገሮች ወጣ ብለን በሚገባ በፍቅር ኢትዮጵያን መምራት እንዴት እንደሚቻል የአባቶቻችን ጥበብ አለ፣ የአባቶቻችን ያመራር ሁኔታ አለ። እያቀላጠሉ ሽፍታ ሽፍታውን ጥግ እያስያዙ እርምጃ መውሰድ የሚገባበት ቦታ ላይ መረረ ደገም ያለ ወታደራዊ የሆነ ነገር እያደረጉ ዲሞክራሲ ግን ኮምፕሮማይዝ ሳይደረግ ሰብአዊ መብቶች የሰው ልጆች መብቶች ኮምፕሮማይዝ ሳይደረጉ ይህ ቋንቋ ማመቻመች ነው ምስል የሚሉት እንደሱ ያንን ነገር ሳይደረጉ በቀጥታ ግን ትልቅ ሀገር ነው የሚመራው፣ 100 ሚሊዮን ህዝብ ነው የሚመራው። በዚህ ህዝብ ልክ ስነ ልቡና ያስፈልጋል። አንዴ የዚህ የበላይነት ሌላ ጊዜ የዛ የበላይነት የሚለው ነገር እንዳይመጣ የትግራይ የበላይነት ብሎ መልሶ ደግሞ የአድዋ መሀል ላይ እያለ እንዳይመጣ አሁንም የኦሮሞ የበላይነት ተብሎ ወይ ወለጋ ወይ የሆነ ነገር እንዳይመጣ ጥንቃቄ በማድረግ መራመድ እጅግ በጣም አስፈላጊ ይመስለኛል። እና እግዚአብሔር ኢትዮጵያን ይጠብቃት። እግዚአብሔር ሀገራችንን እጅግ በጣም ከሚፈለገው በላይ ይጠብቅልን። እንግዲህ ተፈቀድክልኝ በአንድ ምርቃት ሊጨርስ።
በጣም ደስ ይለኛል።
እንግዲህ በሀገሬ አንድ ቦታ ላይ ባለው በጎረና ማህበረሰብ ምርቃት እንደምሉት ቦባን ነጋ ቦቦፈኔ ገልሱኒ ነጋ ወራጆቴ ነጋ ወስወረን ተቦፊ ጉና ነጋ ሁላሴግለን ነጋ ዋናም ጡኑ ራጦዊ ክፉን አርቅልን ማለት ነው። ልጆሌን ጠልሲሲ ልጆች ይወለዱልን ነመጉዳሌን ውርቲ ትልቅ ሰዎች የሚኖሩልን ኤላን ውርቲ ምንጭ ፍለቅልን መዳያን ውርቲ ሲሲ ኩሬው ይሙላልን ይስረፍረፍልን ኑ ወረነጌ እኛ ሰላም አምባሳደሮች ነን። ኮራ ቡላ ዴበና በጣም ሰላም ያድርገን። ኢትዮጵያ ሀገራችን የብዙዎች ሀገር ናት። እቺ ሀገር 100 ሚሊዮን ህዝብ አላት። እባካችሁ ወገኖቼ በሙሉ ተማራችሁ ተብሎ ፊደል የቆጠራችሁ በሙሉ ለሀገር በሽታና ደዌ ሳይሆን ለሀገር ሰውትና መድኃኒት ነው። የምንወዳደረው ከ7 ቢሊዮን የዓለም ህዝብ ጋር ነው። ከ7.4 ወይም 7.3 ቢሊዮን የዓለም ህዝብ ጋር እየተወዳደርን 85 እጅ የሚሆን አርሶ አደር ይዘን እጅግ በጣም በርካታ ድሀ ይዘን አንድ እጅ ከኢትዮጵያ ህዝብ በማይሆነው አክቲቪስትና በማይሆነው ስሜታችን የሚጎዳ ሰው እየተነሳን ያንን ትልቅ ህዝብ እየረሳን ቆሎ እያዞሩ ጠላ እየሸጡ እየቸረቸሩ ጭራሮ ተሸክመው የሚያድሩ እናቶቻችን በየዩኒቨርሲቲ አስክሬን የሚቀበሉበት ሁኔታ ሁሉ ተፈጥረዋል። ድሮ ተማሪ ሲያምጽ አንድ ላይ በርዕዮተ ዓለም ነበር። አሁን ግን በመንጋ ሆነ። አለበልና መገርሳ ከተጣሉ መገርሳና ኪሮስ ከተጣሉ በመንጋ መገዳደል ሆነ። ስለዚህ ከዚህ የመንጋ አስተሳሰብ ከዚህ የበረት የጎጥ አስተሳሰብ ወጣ ብለን ከአንደኛው ክፍለ ዘመን መኖራችንን አስበን ሰው በቴክኖሎጂ ከምድር አልፎ ህዋን እያስሰ እኛ እርስ በርሳችን ያበሪያ በሬ እንደ ሲጋ በሬ እርስ በርስ ከመጋጨት ተላልቀን እባካችሁ ሀገራችን እንታደጋት፣ እንቀራረብ፣ እንስማርን፣ እንግባባ። የምንወዳረድበት ኢትዮጵያ ህዝብ በጣም የሚያሳዝን ነው። ያስተማረን እንድንቀይረው እንጂ እንድንገለው አይደለም። እና እባካችሁ ከመግደል ስሜት ነጻ እንውጣ፣ ከመገዳደል ስሜት፣ ከመተራረድ ስሜት ነጻ እንውጣ። የጊዜና የመሳሪያ ካልሆነ በስተቀር የሰው ጀግና የለውም። ተራ በተራ ተናንተን አይተናል። ስለዚህ ኢትዮጵያውያን እርስ በርስ ከተጋደልን አንተናነፍም፣ እንተላለቃለን። የውጭ ሀይል ከመጣ ግን አሸንፈን አይተናል። ኢትዮጵያ እስከ መጨረሻው ድረስ እንዳፈረሰች ትቀጥላለች እንጂ አትፈርስም። እናት ሀገር የሚል ኢትዮጵያ ከመጨረሻው ድረስ ትቆማለች። ግን ከእርሳችሁ ከማፍረስ ራሳችሁ ሁላችሁም በያላችሁበት ቦታ ጠብቁ። ሰከን ብለን ረጋ ብለን ሁኔታዎችን መዝነን በስሜት ሳይሆን በስሌት በመሰለኝና በደሰለኝ ሳይሆን በአመትኛው ሀገራችን የምታደጋት ከስዊድን ሀገር ደውላችሁ ይህንን አይነት ጥያቄ ለጠየቃችሁን የጣቢያችን ስም አላወቅኩትም። አድማጮቻችሁ ለረጅም ጊዜ ከእናንተ ጋር ስለቆዩ ያውቁታል። እናንተን ስለጋበዛችሁ እግዚአብሔር እጅግ ያክብርልኝ። ለምትሰሩት ስራ፣ ለምታደርጉት ነገር ለዘመናት በኢትዮጵያ ሕዝብ ለሰራችሁ ከፍተኛ አድናቆት አለኝ። ከልብ አመሰግናለሁ።
እኛም እጅግ በጣም እናመሰግናለን መምህር ታዬ። ምናልባትም እድሉ ገጥሞን ፈቃደኛ ከሆንክና የሚሳካልን ከሆነ አንድ አጭር ጥያቄ፣ ሴፕቴምበር አካባቢ ኢትዮጵያ ስዊድን መምጣት ሁኔታው ከተሟላ ትችላለህ?
እኔ ሁኔታው ከተሟላልኝ መምጣት እችላለሁ። ምክንያቱም በአሁኑ ሰዓት ሌሎች 4 መጽሐፍት በመጽሐፍ ላይ ነው ያለሁት።
በጣም
ሁለቱ ኦልሞስት ተጠናቀዋል። ስለዚህ መምጣት የሚችልበት ድል ካለ ስላለ እናንተ ሁኔታዎችን ካመቻቻችሁልኝ በታሪክ ውስጥ ፓስፖርት የለኝም። እንግዲህ አሁን ገና ፓስፖርት ለማውጣት መሄድ ሊኖርብኝ ነው። ምክንያቱም ከኢትዮጵያ ውጪ ለመውጣት አስቤ አላውቅም። ኬንያና ሶማሊያን ብቻ ነው የማውቀው።
እንዲህ እናደርጋለን መምህር ታዬ፣ እንዲህ እናደርጋለን። በሴፕቴምበር የኢትዮጵያ አዲስ አመት ላይ የኢትዮጵያ ድምጽ ሬዲዮ 26ኛ አመቱን ያከብራል። የተለያዩ ትላልቅ እንግዶችን እንጋብዛለን። ባለፈው 25ኛን ስናከብር አና ጎሜዝ ነበረች፣ የስዊድን የትምህርት ሚኒስቴሯ ነበረች። ትልልቅ ሰዎች ነው የምንጋብዘው። ባሁኑ ምናልባት ከተሳካልን ይሄ እንግዲህ እንትን ነው ምንድነው ምናልባት ነው ሁሉ ነገር ሲሟላን ነው። እዚሁ በግልጽ ልናገረው አንተን መጋበዝ አስበናልና ሁኔታውን እንከታተላለን፣ አብረን እንወያያለን።
ከተሳካ በጣም ደስ ይለኛል።
በጣም ጥሩ።
ኢትዮጵያውያን ወገኖችን የትኛውም የዓለም ክፍል ዞርና ባገኛቸው ደስ ስለሚለኝ በጣም ጥሩ ነገር ነው። አመሰግናለሁ።
በሰላም ያገናኘን፣ ቸርቸሩን ያሰማን። ጤና ይስጥልኝ። ይችን ሙዚቃ አዳምጥ ግን ሳትወጣ ስቶክሆልም የኢትዮጵያ ድምጽ ሬዲዮ ዝግጅት ክፍል ስቶክሆልም ስዊድን የደረሰን ደብዳቤ ነው። ይቅርታ በድንገት ስለመጣልን ነው። እንትንም ሬዲ ሴራም አላደረግነው። በቅድሚያ የከበረ ሃይማኖታዊ ሰላምታችንን እናቀርባለን ይላል። የኢትዮጵያ ድምጽ ሬዲዮ ዘወትር እንደሚያደርግልን ትብብርና እርዳታ ከዚህም በታች የሚናቀርባትን ማስታወሻ በሬዲዮ ሰዓታችሁ ለአድማጮቻችሁ የዝግጅቱ ቀን ድረስ እንድታስተላልፉልን ይላል። እንግዲህ እንትኑ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና ስቶክሆልም ስዊድን የደብረ ሰላም መድኃኔ ዓለም ቤተክርስቲያን ለማስፋፋትና ለማሳደግ በማቀድ ከሁሉም የኢትዮጵያውያን ህብረተሰብ ክፍልን ያሳተፈ የአዲሱን ቤተ ክርስቲያንና ለሁሉም ኢትዮጵያውያን አገልግሎት የሚሰጥ የመሰብሰቢያ ቦታን የሚያስገነባ ኮሚቴ ተቋቁሞ ስራውን ጀምሯል ይላል። የዚህ ስራ አካል የሆነው የፋይናንስና ኢኮኖሚ ንዑስ ኮሚቴ በእቅድ ስራውን በመጀመር የሚጀመሪያውን ሁሉንም ኢትዮጵያውያን ያሳተፈ ኦገስት 3 ቀን 2019 ከቀኑ 12 ሰዓት እስከ 18 ሰዓት በሮክስፌድ ፎልከቲስ መንፈሳዊ ጉባኤውን አስታኮ የምሳ ግብዣ አዘጋጅቷል። የመግቢያ ዋጋ 100 ክራውን ሲሆን በእለቱ የገቢ ማሰባሰቢያ የሚሆን እጣና ጨረታም ተዘጋጅቷል። ስለዚህ ስቶክሆልም እና ከስቶክሆልም ውጭ ያላችሁ ኢትዮጵያውያን በዝግጅቱ እንድትገኙልን በትህትና እንጋብዛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና ስቶክሆልም ስዊድን የህንጻ ስራ የፋይናንስና ኢኮኖሚ ንዑስ ኮሚቴ በጣም ይቅርታ፣ በኢሜይል ደርሶን ነው። በጣም ትንንሾች ናቸው ጽሑፎቹ፣ እንዳለ አንብበናል።
Better in my way. ታላቅ የኢትዮጵያኖች ስፖርትና የባል ፌስቲቫል በስቶኮልም ከተማ የፊታችን ቅዳሜ ጁላይ 13 2019 ዓመተ ምህረት ከቀኑ 12 ሰዓት ጀምሮ የተለያዩ የእግር ኳስ ውድድሮችና የህፃናት የሩጫ ውድድሮች ይኖራሉ። በተጨማሪም የተለያዩ የኢትዮጵያን የባህል ምግቦችና ለህፃናት ኮርብን ተዘጋጅቷል። ስለዚህ የቅዳሜ ጁላይ 13 ከቤተሰብ ጋር በመሆን ከወገኖቹ ጋር ያሳልፉ። ቦታ ብሬዲንግስ ቢፒ አድራሻ ኦል ግሪት ተቬገን 155 ቶናል ባና ብሬዲንግ። በይበልጥ ለመረዳት በ072-293-8275 ወይንም 073-777-4891 ይደውሉ። የኢትዮ ስዊድን ስፖርት ክለብ
አርማጮች ሌላም ማስተዋቂያ አለ። ማስተዋቂያ ለአማራ ብሔር ተወላጆች ባለፈው እሁድ በስቶኮልምና አካባቢው የምንኖር የአማራ ተወላጆች ተገናኝተን በወቅታዊ ጉዳይ ከተነጋገርን በኋላ ጠንካራ የአማራ ማህበር ለመመስረት መወሰናችን ይታወቃል። በመሆኑም በስዊድን ደረጃ ጠንካራ የአማራ ማህበር ለመፍጠር ሁላችሁም የምትሳተፉበት የአማራ አባላት ምርጫ ለማድረግ ለዛሬ እሁድ ቀጠሮ ይዘናል። እንዲሁም በቀጣይ ተግባራት ላይ ውሳኔ እናሳልፋለን። በመሆኑም ሁላችሁም በመገኘት ወቅቱ የሚጠይቀውን የሞራል ግዴታ እንድትወጡ እንጠይቃለን። ቀን ዛሬ እሁድ ጁላይ 7 ሰዓት ከ14 ሰዓት ጀምሮ ቦታ ቮርበሪስ ፕላን 58 ቮርበሪ በሚገኘው ኢትዮጵያ ኮሚኒቲ አዳራሽ የአማራ ማህበር በስዊድን ጊዜያዊ አስተባባሪ ኮሚቴ።
ፕሮግራማችን ወደ መጣናቀቁ ነው። ጥቂት ደቂቃዎች ቀራሉ። አመድ ምትጨምራለ
እንግዲህ የዛሬውን እንዲያልን ጨርሰናል። ያው ዜና ሊቀርብ አልቻለም። አንደርስታንድ ያደርጋሉ በየተስፋ ያደርጋሉ አድማጮች። ይሄንን ማቋረጥ ስላልፈለግን ነው። እስከ ሳምንት እንግዲህ በኔ በኩል የምለው መልካም ሳምንት ነው። ዜድና ወንድሜ ሚኒያም ምን ትላለህ?
እናንቺ ቆይተናል። ያው ከደስ የሚል እንግዳ ነበር አብሮኝ የነበረው። በጣም እኛም ተደስተናል ስለጋበዝከው እናመሰግናለን። እኛ
አዎ፣ በርካታ ሰዎች በስልክ መስመራችን ላይ ተገኝተው ይሄን ፕሮግራም አመድ ያቀረበውን የኢንተርቪው ፕሮግራም በጣም እንደ ተመቻቸውና ጥሩ እንደሆነ ወደፊትም ደግሞ እንዲህ ያነሰ ሰዎችን በኢትዮጵያ ሬዲዮ ላይ እንድትጋብዙልን እንፈልጋለን እናስፈልጋለን ይሄን ብለዋል። ስለ ገንቢ አስተያየታችሁ በጣም እናመሰግናለን። በኢትዮጵያ ሬዲዮ
ዜድ አንዴ ካለችኝ አሁን ያልከውን እንግዲህ አድማጮች እየደወሉ እንደዚህ አይነት ያለው ወደፊትም እናደርጋለን ቃል እንገባለን። በዚህ ይሄን በተመለከተ እንግዲህ በአደባባይ ባየር ላይ እንዳልነው ሳቾን ለመጋበዝ እንሞክራለን እንቻን እናረጋለን። ህዝቡም እንደሚተባበር እንደላው ቢቀር በዝግጅቱ ላይ በአዲስ አመት ዝግጅት ላይ እንደሚመጣ ባሉን ተስፋነን። ለዚህ ዝግጅት ደግሞ ምናደርገውን መሰናዶ እንደሚተባበርን ባለሙሉ ተስፋነን።
ትክክል እንግዲህ አድማጮቻችን እስከ ሳምንት መልካም ሳምንት።